piano. ይህ በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አንዳንድ ጊዜ ሳስበው የሰው ልጅ ተፈጥሮ ግርም ይለኛል። ሁላችንም በዘጠኝ ወር ተረግዘን እንወለድና የተለያየ ጸባይ ይዘን እንገኛለን። አንዳንድ በእርግዝና ጊዜ በሚደርሱ ውስብስቦች ምክንያት በሕክምና 9 ወር ሳይሞላ የሚወለዱትንም ጨምሮ ማለቴ ነው። ሌላውን ሁሉ ጸባያችንን እንተወውና እርስ በእርሳችን ያለንን ግንኙነት ብንቃኘው እንኳ በጣም የተለያየ ነው። እንደኛው አምላክ በመስሉ ለፈጠረው ወገኖቻችን ያለን አስተሳሰብና አመለካከት እንኳን የሰማይና የመሬት ያህል ይራራቃል። አንዳንዶቻችን የራሳችንን ሆድ ለመሙላት ስንል በወገኖቻችን ደምና ሬሳ ላይ ተራምደን ጥቅም ስናሳድድ፣ አንዳንዶቹ የተባረኩት ደግሞ በስምና በመልክ ለማያውቁት ሰው እንኳ ወገኔ ነው ብለው ስለሚያምኑ ብቻ ጥቅማቸውን ማሳደዱን እርግፍ አድርገው ትተው ሕይወታቸውን አሳልፈው ለመስጠት ይዘጋጃሉ። አንዳንዶቻችን ሌላውን በድለን አሳዝነን አስረን አሳስረን ገርፈን አስገርፈን ገድለን አስገድለን የራሳችንን ጥቅም ስናሳድድ፣ ሌሎቹ ደግሞ ራሳቸውን ሰውተው ሌላውን ለመርዳት ይሞክራሉ። አንዳንዶቻችን በአፍና በመላሳችን ቅዱስ ሃይማኖቶቹ የሚሉትን ቃል ስናነበንብ፣ የክርስቶስንና የነቢዩ መሐመድን ብሎም የፈጣሪን ስም ስናነሳና ስንጥል ከኛ በላይ ቅዱስ ለአሳር ነው እናሰኛለን። ስራችን ግን ከሰይጣናቱ አለቃ ከሳጥናኤል የማይተናነስ ሆኖ ይገኛል። ስንቶቻችን ነን በውሸት ሰው የምናስቀይም የምንበድል፣ ተሳድበን ለሰዳቢ የምንሰጥ? ስንቶቻችንስ ነን መጥፎ ስራ ሲሰራ እያየን አይ ይህ ትክክል አይደለም ፈጣሪም አይወደውም ያልን እንደሆነ የኛ ጥቅም ይቀርብናል ችግር ውስጥም እንገባለን ብለን በመፍራት ዝምታን የመረጥን? ስንቶቻችንን አልፎ ተርፎ ለጥቅማችን ስንል ከሚበድሉት ጋር አብረን የቆምን? ይህን ቤቱ ይቁጠረው። ዛሬ በወገኖቻችን ላይ በደልና ወንጀል ሲሰራ በፍርሃትና እንዲሁም ገና ለገና ምናልባት እናገኝ ይሆናል ብለን ለምናስበው ጥቅማጥቅም ስንል ዝምታን የመረጥን ሰዎች ክርስቶስ ሲሰቀልና ነቢዩ መሐመድ ሲሳደዱ በነበረበት ዘመን ብንኖር ምን አይነት አቋም ይኖረን ነበር ብለን ራሳችንን ጠይቀን እናውቃለን? ከሰቃዮቹና ካሳዳጆቹ ጋር አንቆም ይሆን ወይስ እኔን አይመለከተኝም አያገባኝም በማለት እንደ ጲላጦስ ከደሙ ንጹህ ነን እንል ይሆን? ታዲያ ደግነቱ ፈጣሪ አንድዬ ደግ ነውና እኛን ስግብግቦቹን እንደፈጠረ ሁሉ ደጎቹን ሩህሩሆቹን ለወገን ለሰው ልጅ በአጠቃላይ አሳቢዎችንም ፈጥሯል። ለዚህ ሳይሆን ይቀራል ላይ ጠግን አይሰብርም የሚባለውስ? በተለይ የኚህ የሰሞኑ የኢትዮጵያኖች መነጋገሪያ የሆኑትን ሰውዬ የህይወት ታሪክ ለሚያውቅ ሰው ሁሉም ሰው ሆዱን ለመሙላት ሲል ወገኑን የሚሸጥና የሚለውጥ ሳይሆን አንዳንድ ለወገናቸው ሲሉ ድሎታቸውንና ምቾታቸውን ብቻ ሳይሆን ህይወታቸውንም ለመሰዋት ዝግጁ የሆኑ ዜጎች መኖራቸውንም ይረዳል። ሰውየው ከሀብትም ሀብት፣ ከትምህርትም ትምህርት፣ ከእውቀትም እውቀት ሳያንሳቸው እድሜያቸውን ሙሉ ተዝናንተውና ተደስተው መኖር የሚያስችል ሁኔታ ተመቻችቶላቸው ሳለ ይህ ሁሉ ከንቱ ነው። ለእኔ ሀብቱም እውቀቱም ዋጋ የለውም። ለእኔ ዋጋ ያለው የወገኔ ከችግር ከበደልና ከጭቆና ወጥቶ በሰላምና በደህንነት በብልጽግና መኖር ነው በማለት ጫጋ የገቡት የኢኮኖሚ ባለሙያ ታሪክ የሰሞኑ የኢትዮጵያኖች መወያ አርስት ሆኗል። ሰውየው በውቀታቸው የፕሮፌሰርነት ማዕረግ አግኝተው አሜሪካን ውስጥ ታዋቂ የሆነ ዩኒቨርሲቲ ተቀጥረው ሚሊዮን በሚሊዮን የሚቆጠሩ ብሮች የተከፈላቸው መኖርን እንቢ ብለው ወገኔን ከመደርስበት በደልና ጭቆና ማዳንን እመርጣለሁ ብለው ይኸው ጫካ ገብተዋል። በጣም የሚገርመኝ አንዳንዶቻችን የለለንን እንዲኖረን ለማድረግ ስንዋሽ ስንቀጥፍ አልፎ ተርፎ ስንገድና ሰው ስናሳድድ እኚህ ሰው ያላቸውን ትተው ሌላውን ለማዳን ራሳቸውን ለመስዋዕትነት ያቀርባሉ። ለነገሩ ሰውየው ለሆዳቸውና ለንዋይ የሚኖሩ ቢሆን ኖሮ ምንም ሳይሰሩ አርፈው ቁጭ ብለው ያባታቸውን ሀብት ብቻ እየቆጠሩና እየበሉ መኖር ይችሉ ነበር። ከላይ ሲጀምር የሰው ልጆች ባህሪ ይገርመኛል ያልኩትም ለዚህ ነው። ስንት ሆዳሞች እንዳለን ሁሉ ስንት ምርጥ ለእውነት ቆመው ለእውነት ለመሰዋት የሚመርጡ ሰዎች መኖራቸውን ሳስብ ነው ይህንን ያልኩት። የሰሞኑ የኢትዮጵያኖች ሌላው መወያያ አርዕስት የኦባማ ኢትዮጵያ መሄድ ነው። በኢትዮጵያዊ ሁሉ አክ እንትፍተ ብሎ የተተፋው የትግራይ ነጻ አውጪዎችና አድርባይ ደጋፊዎቻቸው ኦባማ የመጣው ለወያኔ አመራር ድጋፍ ለመስጠት እንደሆነ አድርገው ለማሳየት ይሞክራሉ። አንዳንድ ደግሞ የዓለም አቀፉን የፖለቲካ ግንኙነት በደንብ ያልተረዳን የኔ ቢጤ የወያኔ ተቃዋሚ ደግሞ ኦባማ ለምን አባቱ ኢትዮጵያ በአሁኑ ጊዜ ይሄዳል እንላለን። እኔ ግን ያልገባኝ ኦባማ የአሜሪካ ህዝብ ፕሬዝዳንት መሆኑን ረሳን እንዴ? አሜሪካ ዋጋለሁ ለምትለው የሽብርተኝነት ጦርነት በሷ ወታደሮች ምትክ የኢትዮጵያን ህዝብ በወታደርነት እየመለመለ የቦምብ ራት ለሚያደርግለት መንግስት ድጋፉን አሜሪካ ብታሳይስ ለምን ይደንቀናል? ወይስ መንግስታትና ሀገራት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም የሚለውን የፖለቲካ አባባል ሳናውቀው ቀርተን ይሆን? ወይስ ነገሩ ወደኛ ሀገር ሲመጣ ተረስቶን ይሆን? ረሳ ነው እንዴ ይህችው ሀያሏ አሜሪካ ፈላጭ ቆራጡንና የዛየርን ህዝብ በመጨፍጨፍ ሀብቱን ስዊስና ሌሎች የአውሮፓ ሀገሮች በማካበት የታወቀውን የዛየሩን ፕሬዝዳንት ሞቡቱ ሴሴ ሴኮን እቅፍ ድግፍ አድርጋ እስከሚወርቅ ድረስ እንዳልያዘችው ሁሉ ሊወርቅ መንገድ ሀገር ሲጀምርና በተለይም ከስልጣን በኃይል ሲወርድ አይንህ ላፈር በማለት ጥገኝነት እንዲሰጠው ቢለምን እንኳን አሜሪካ ጥገኝነት ልትሰጠው ቀርቶ ሌሎች አገሮችም ጥገኝነት እንዳይሰጡት በማድረጓ ጥገኝነት የሚሰጠው አገር አጥቶ ሲንከራተት በመጨረሻ ላይ የሞሮኮ ንጉስ ድምጽህን አጥፍተህ ከኖርክ ጥገኝነት እሰጥሃለሁ በማለታቸው ሞሮኮ ተደብቆ ገብቶ ባጭር ጊዜ ከዚህ ዓለም በሞት የተለየው። የሞቡቱ ሴሴ ሴኮ ነገር ሲነሳ ትዝ የሚለኝ የቀድሞ የአሜሪካ ፕሬዝዳንት ጆርጅ ኤች ደብሊው ቡሽ ዛየርን ሲጎበኙ የተናገሩት ነው። ጆርጅ ቡሽ ቃል በቃል ያሉት እጠቅሰዋለሁ፣ I have come to appreciate the dynamism that's so characteristic of Zaire and the Aryans and to respect your dedication to fairness and reason. I have come to admire, Mr. President, your personal courage and leadership in Africa. ነበር ያሉት። በግርድፉ ሲተረጎም ዛየርና የዛየር ህዝብ ለለውጥና ለድገት የሚያደርገው ንቅናቄ አድናቂ ነኝ። ይህ ለለውጥና ለድገት የሚደረግ ንቅናቄ የዛየርና የዛየርን ህዝብ የተለየ ያደርገዋል። እርሶም ክቡር ፕሬዝዳንት ለትክክለኛነቱና ለእውነት በመቆሙ ያለኛ ክብሮት ትልቅ ነው። ክቡር ፕሬዝዳንት ለቆራጥነቱና አፍሪካን በመሪ ደረጃ በመምራቱ ያለኝ አድናቆት እጅግ በጣም ትልቅ ነው ነበር ያሏቸው ቡሽ ሞቡቱ ሴሴ ሴኮን ሲያሞግሱ። ከሁሉ ደግሞ የማይረሳኝ ግን አንድ የአሜሪካ የውጭ ጉዳይ ሚኒስትር ባለስልጣን አሜሪካ ሞቡቱ ፈላጭ ቆራጭ መሆኑን ያወቀች ለምን ረዳችው ተብሎ ሲጠየቅ የመለሰው መልስ ነው። ቃል በቃል ያለው We know that he is a bastard, but he is our own bastard. ነበር ያለው። በግርድፉ ሲተረጎም ቆሻሻና ቅሌታም ሰው መሆኑን እናውቃለን፣ ሆኖም ግን የኛው የራሳችን ቅሌታም ነበር ነው ያለው። ሰሞኑንም የኦባማን ጉብኝት አስመልክቶ አንድ አሜሪካዊ ባለስልጣን ስለ ኦባማ የኢትዮጵያ ጉዞ ገለጻ ሲያደርጉ የተናገሩት ይህንን የአሜሪካው ባለስልጣን ስለ ሞቡቱ ቅሌታም መሆንና ቢሆንም የኛው ቅሌታም ማለታቸውን አስታውሶኛል። ታዲያ እኚህ የአሜሪካ ፖለቲካ ተንታኝና የውጭ ጉዳይ ፖለቲካ አዋቂ ሲያብራሩ የኢትዮጵያ ባለስልጣኖች የኦባማን ጉዞ ለራሳቸው ፕሮፓጋንዳ ለመጠቀም እየሞከሩ ነው ካሉ በኋላ ኦባማ ኢትዮጵያ ቢሄድም ለኢትዮጵያ መንግስት ድጋፍ ለማሳየት ሳይሆን የአሜሪካንን ጥቅም ለማስጠበቅ ነው ካሉ በኋላ የኢትዮጵያ መንግስት ፈላጭ ቆራጭ መሆኑን አሜሪካ ጠንቅቃ ታውቃለች ይሉና ለዚህ ማስረጃው ይላሉ። በቅርቡ እሳቸው ካንድ የአሜሪካ ከፍተኛ ባለስልጣን ጋር ሲወያዩ ባለስልጣኑ ኢትዮጵያ ውስጥ ያለው አገዛዝ በሳቸው ቃል በቃል ገለጻ we know the regime is authoritarian but it's a friendly one ነው ያሉት። በግርድፉ ሲተረጎም ኢትዮጵያ ውስጥ ያለው አገዛዝ ፈላጭ ቆራጭ መሆኑን እናውቃለን ሆኖም ግን ለኛ ወዳጅ መንግስት ነው ማለት ነው። ታዲያ ሞቡቱ ከስልጣኑ በኃይል ወርዶ መሄጃ ሲያጣ ዞር በል ያሉት አሜሪካኖች ስልጣን ላይ በነበረ ጊዜ ቅሌታም የማይረባ እንደሆነ እናውቃለን ግን የኛው የራሳችን ቅሌታም ነው ማለታቸውን ሳስበውና አሁንም እነዚህ አሜሪካኖች ኢትዮጵያ ውስጥ ያለው አገዛዝ ፈላጭ ቆራጭ መሆኑን እናውቃለን ሆኖም ፈላጭ ቆራጮቹ የኛው ወዳጆች ናቸው ማለታቸውን ሳስበው ለወያኔዎችና ለአድርባይ ሆዳም አጎብጓቢዎቻቸው አዝንላቸዋለሁ። ይህን ሳሰላስል ያሰላስላለሁ አንድ እህቴ ስጦታ ብላ የፕሮፌሰር መስፍንን አዳፍኔ ፍርሃትና መክሸፍ የተሰኘውን መጽሐፋቸውን ከኢትዮጵያ አምጥታ በስጦታ ሰጠችኝ። ፕሮፌሰር መስፍን ሁሉንም ኢትዮጵያዊ ባያስተምሩም የኢትዮጵያ ታዋቂና ተወዳጅ መምህር በመሆናቸው የኔታ የሚል ቅጽል ስም አላቸው። ጓደኞቻቸውና የሚወዳቸው ሰዎች ደግሞ ጋሽ መስፍን ነው የሚሏቸው። በ2004 ዓመተ ምህረት እንደ አውሮፓ አቆጣጠር ላስቸኳይና ላጭር ጊዜ ኢትዮጵያ በሄድኩበት ጊዜ ከኔታ መስፍን ጋር አዲስ አበባ ውስጥ በጣም ታዋቂ የሆነ አንድ የቡና መጠጫ ቤት እንድንገናኝ ነግረውኝ ተገናኝተን ነበር። እዚያ ቤት ያየሁት ነገር እስካሁን ይገርመኛል። ሰው እንደሚወዳቸውና እንደሚያከብራቸው ድሮም ባውቅም በዛን ለት ያየሁት ግን አስገርሞኛል። ከኔታ መስፍን ወይም ከጋሽ መስፍን ጋር ቡና የሚጠጣበት ቦታ በሩ ላይ ተገናኝተን ወደ ቡና ቤቱ ስንገባ ቡና የሚጠጡት ሴቶችና ሰራተኞቹ ሴቶች ሁሉ አንድ ባንድ እየመጡ እጃቸውን እየሳሙ ይሄዳሉ። ወንዶቹ ደግሞ ተከሻቸውን እየሳሙ ይሄዳሉ። ይሄንን ዝም ብዬ ታዘብኩና በመገረም ፕሮፌሰርን እነዚህን ሁሉ ሰዎች ያውቋቸዋል ወይ ብዬ ልጠይቃቸው አልጠይቃቸው ይያልኩ ሳወጣ ሳወርድ በድንገት ብድግ አሉና በል በማያወላውለውና ምርጫ በማይሰጣ አነጋገር በል ተነስ አሁን ደግሞ የኛን ቤት አሳያለሁ አሉኝና ቤታቸው የሚወስዱኝ መስሎኝ ተከትዬ ወጣሁ። እንዴ ይያልኩ ሳስብ እቴጌ ጣይቱ ሆቴል ወሰዱኝ። እዚያም ስንደርስ ያጋጠመኝ እዚያ የመጀመሪያው ቡና መጠጫ ቤት ውስጥ ያየሁት ሁኔታ ነው። ሰው በስራውና በመንግባሩ ሲወደድና ሲከበር አቤት ደስ ማለቱ። ታዲያ ይህች እህቴ የሰጠችኝን መጽሐፍ የመጀመሪያ ገጽ ስከፍተው የኔታ መስፍን መጽሐፉን ማስታወሻ እንዲሆንላቸው የወሰኑት አንደኛ ዋጋቸውን ላላገኙ ለኢትዮጵያ አርበኞች፣ ሁለተኛ የፋሺስት ኢጣሊያን ወረራ ለመቋቋም በእንግሊዝ ሀገርና በአውሮፓ በሙሉ የተደረገውን የፖለቲካ ትግል የነጭ ዘረኝነትን አጥሮች ሁሉ ተሻግረው ሰው በመሆን በፊታውራሪነት ለመሩት ሎይዘሮ ሲልቪያ ፓንክረስት፣ ሶስተኛ የዜግነት ግዴታቸውን በአውሮፓ በተለያዩ መንገዶች ለፈጸሙ ለጸሐፊ ትዕዛዝ አክሊሉ ሀብተወልድ፣ ለአብዲሳ አጋና ለዘር አይደርስ ነው ይሉና በመቀጠልም የሁሉንም ሙለታ በአክብሮት ያስተዋወሱ ለሚቀጥለው ትውልድ አስተላልፋለሁ። እዳውን የሚከፍል ትውልድ ስትመጣ እግዚአብሔር ዋጋቸውን ይክፈላቸው ይላሉ። የኔታ መስፍን ወይም ጋሽ መስፍን ወይም ፕሮፌሰር መስፍን እዳውን የሚከፍል ትውልድ ስትመጣ እግዚአብሔር ዋጋቸውን ይክፈላቸው ሲሉ ምን ማለታቸው ይሆን? ምንም እንኳን እኛ ኢትዮጵያኖች በአደባባይ መናገርና ሐሳብን መግለጽን እምብዛም የምንዳፈር ባንሆንምና በተለይ በተለይ የመጀመሪያ ተናጋሪ ለመሆን የምንፈራም በሆናችንን የኢትዮጵያ ሬዲዮ ጠንቅቆ ቢያውቅም ውድ አድማጮቻችን ከላይ የተገለጸውን የፕሮፌሰርን አባባል እንዴት እንደምታዩት በስልክ ቁጥራችን 0819100 በመደወል እስከ ፕሮግራማችን ፍጻሜ ባለው ሰዓት ውስጥ አሳባችሁን አካፍሉ። በመወያየት ትምህርት ይገኛል። ተወያይተን እንማማርበት። እደግመዋለሁ የፕሮፌሰርን አባባል። እዳውን የሚከፍል ትውልድ ሲመጣ እግዚአብሔር ዋጋቸውን ይከፍላቸው ይላሉ ፕሮፌሰር። ተናስተልኝ ውድ አድማጮቻችን እንግዲህ ዛሬ በፕሮፌሰር አባባል ምን ማለት እንደሆነ እናንተ በስልክ ደውላችሁ መግለጫ እስከምትሰጡን እስከምታስረዱን የገባችሁን እስከምትደሱን ድረስ የተለያዩ ፕሮግራሞች እንዳሉን እየገለጽኩላችሁ ከኔ ጋር ስቱዲዮ ውስጥ
እኔም ግሩም
ጄሪም አለች ጄሪ ሳምፐርም አለች። እንግዲህ ፕሮግራማችንን በሙዚቃ በመጀመር ቴክኒሽያናችን እቺን ሙዚቃ ጀባ ይለናል።
Shut up.
ከፍሽን እንታለከ ከሰሽውቲ ከመሪን ማጀ አደረክ አጣውች አርዋሸች አቀናክሽን እንታለከ ከሰሽውቲ ተፈሪን ማጀ
አድማጮቻችን የኢትዮጵያ ድምጽ ሬዲዮ ፕሮግራሙን ጀምሯል። እዚህ ስቱዲዮ ውስጥ እንዳልኳችሁ ሃና ምን ይዘሽ ትቀርቢያለሽ?
እንግዲህ በዛሬው ፕሮግራሜ እንደ በፊቱ እንደማቀርበው ከኢንተርኔት ላይ ተመረጡ ብዙ ተነበቡ የሚባሉ ጽሁፎችን ወደናንተ አቀርባለሁ። ለዛሬ ደግሞ ያስኩት ከጻፊ ነጋሽ አበበ የሚባል ጻፊ የጻፈው ጽሁፍ ፍቅር እንዳማረበት እንዲዘልቅ የሚያደርጉ ነገሮች ብሎ የጻፋቸው ነገሮች አሉ። እሱን ላስደምጣት ፈልጋለሁ።
እንዳማረበት
እንዲዘልቅ የሚያደርጉ
እንዳማረ አይዘልቅ ነው ይባላል።
አዎ እና እንዳማረ አይዘልቅ ማንዳንድ ከመሃል ላይ ይቋረጣል።
ኦኬ እንሰማለን በደስታ። እንዴት ነው ባንቺ በኩል?
በኔ በኩል ምንም ፕሮግራም የለም፣ ግን አዲስ ፕሮግራም ይዞልን የመጣ ዮሴፍ ከዚህም ከዛም የሚል ፕሮግራም ይዞልን መጣ።
የኢትዮጵያ ድምጽ ሬዲዮ ይኸው እንግዲህ ከጀመረ 28 ዓመት ነው እንትኑን መስሎ 22 ዓመት ምናምን ይሆናል። እና በየአመቱ የኢትዮጵያ ድምጽ ሬዲዮን አመትና አዲስ አመትን ያከብራል
አንድ ላይ አድርጎ
ያከብራል። ዘንድሮም እንግዲህ አዲስ አመት እየተዘጋጀን ነው። አዳራሹ ቴንታቲቭሊ ተይዟል እንደተነገረኝ ከሆነ የዘንድሮው ለየት የሚለው እንደተለመደው ሃሉንዳ ሳይሆን ሮግስፌድ አዳራሽ ነው የሚደረገው። ከአዳራሹን የተያዘው ከጧቱ 3 ሰዓት ለስራ እንዲያመች ተብሎ ዝግጅቱ 3 ሰዓት ስለሚጀምር
3 ሰዓት ማለት ነው።
3 ሰዓት እኔ በኢትዮጵያ ነው ቆጥሮ ከጧቱ 3 ሰዓት ወይንም በፈረንጆቹ በአውሮፓ 9 ሰዓት ጀምሮ እስከ ማግስቱ ከሌሊቱ 11 ሰዓት ወይም 5 ሰዓት ከጧቱ
ሲነጋ ድረስ ማለት ነው።
እንግዲህ ያው ኢትዮጵያዊ ሲገናኝ መጨፈር ከጀመረ አያቆምም። በነገራችን ላይ ስለ ኢትዮጵያኖች ጭፈራ አንድ ነገር የተማርኩት ያየሁት ምንድነው ታውቃለህ?
ከዛ ፕሮግራም
ፌስት ይደረጋል። ፌስት ይደረግ ሰው ሁሉ ይሄዳል ቆጭሉና ሁሉም ይጠብቃል። እንትን ዳንሱን ማን ይክፈተው? የሚደፍር የለም። ሁሉም ተፋጠ ቁጭቁጭቁጭልና ይተያያል። ታዘባለሁ ጨረሻ ላይ አንድ ነው። ሁሉ ግዜ በተፈጥሯችን ጀግና እንወዳለን። ይሄ በቃ
ጀማሪ
እንወዳለን። አንዱ ብድግ ብሎ ካንዱ ጋር መስከከር ሲጀምር ያን ግዜ ሁሉም ብድግ ብድግ ማለት ሲጀምር ተፋጠ የነበረው እዚህ ሬዲዮ ላይ የምማየው ይሄን ነው። አንዳንድ ግዜ ለውይይት ስንከፍት ጻፍ ብሎ ቁጭ ይላል። ምንም የሚደውል የለም። አንዱ የደወለ ግዜ ያን ግዜ ሁሉም ይደውላል። አዎ ኢቭን ሌላው ቀርቶ ለአዲስ አመት እንኳን አደረሳችሁ ወይም ደግሞ ለጾም ፍቺ እንኳን አደረሳችሁ ለማለት እንኳን ብዙ ግዜ እንፈጃለን። ለምን እንደሆነ አላውቅም። ምናልባት ያስተዳደጋችን ይሄ በአደባባይ መናገር፣ ሰው ፊት መናገር፣ ልጅ እንደዚህ እየተባለን ነው መሰለኛ ነገር ያቺ አደጋለችብንና በአንድ በኩል ጥሩ ሊሆን ይችላል፣ ግን በአንዳንድ በኩል ደግሞ ጥሩ አይደለም። ብዙ ግዜ የምትፈልጊውን ነገር የልብሽን መናገር ካልቻልሽ ሀሜታው ይሄ በጀርባ ማውራቱ ምኑ ይለመድና እንደ ባህል ይሆናል። ኤኒዌይ እንግዲህ አድማጮቻችን የፕሮፌሰርን እንትን ገብቶናል ምን ማለታቸው እንደው የምትሉ በስልክ ቁጥራችን 0819100 ደውሉልን። የተለያዩ ዝግጅቶችን እንዳልነው ይዘን ቀርበናል። ማዝናኛዎችም ይኖሩናል። ልዩ ልዩ የአገር ባህልና ዘመናዊ ሙዚቃዎችም ይኖሩናል። በዚህ አጋጣሚ አው የሪዮትን ጉዳይ እንደ አጋጣሚ ባለፈው ጊዜ ኢንተርቪው ከሷ ጋር ቃለ ምልልስ በመናረግበት ጊዜ እንዴት እንደሆነ በማላስተውሰው ሁኔታ ስሜታዊ ሆኜ ነው መሰለኝ አላውቅም ለመጋበስ ፍላጎት እንዳለን የሚቻል ከሆነ እናጣራለን እንደማለት አይነት ተናግሬ ነበር መሰለኝ።
አዎ አንዳንድ እንትኖችም እየደወሉ እንዴት ነው ታደርጉት ይያሉ ነበር።
በተለይ የገረመኝ ጀርመን ለዚህ ለስፖርት በሄድኩበት ጊዜ ያገኙኝ የጀርመን ልጆች የሌሎችም ልጆች ሬዲዮ ላይ ሪዮት እንደምትጋብዙ ሰምተናል ምናምን አሉኝ። እኔም ደነገጥኩኝ። እኔ እንደዛ አልነበረም የኔ አስተሳሰብ። እንደው ዝም ብሎ ነገሮችን ፔላ ይላል ስዊድን እንዴት እንደሆነ ለማወቅ ነበር ለመገምገም። እና እኛ እንተባበራለን በጣም ጥሩ እንትን ስለሆነ ይሄንንም ከልባችሁ አስቡበት ሲሉ እንደገና እኔ አዲስ እንትን ውስጥ ገባሁ። እና ገና አሁን ሬዲዮኑን ራሱን ስራ አስኪያጁንም አላማከርኩትም ገና ይሄን ነገር። እና እስቲ እንዴት እንደሆነም እኛም እንዋይ
በጣም አብራም ብታሳልፍ መልካም ነው።
አዎ ፍላጎቱ አለ። ፍላጎት ብቻ ግን በቂ አይደለም። የኢኮኖሚ አቅም አለ፣ የሎጂስቲክ ጉዳይ አለ፣ ብዙ ነገሮች ስላሉ እሱን ሁሉ ለማሟላት እንግዲህ ኢትዮጵያዊውም ፍላጎቱ ጥሩ ነው። እሷን መሰለኝ ጀግና እዚህ ብትመጣ ጥሩ ነው። ለምታረጉት መተባበር እኛም የሚቻለንን እናረጋለን።
እንደዛ ነበር እንችልም
ሚሉ ከሆነ
ማድረግ የሚገባን እናደርጋለን።
አዎ ለብቻ ምንም የሚሰራ ነገር የለም። ትንሽም ነገር ብትሆን በጋራ ሲሰሩት መልካም ነውና ይሄንንም በተመለከተ እንግዲህ አድማጮቻችን ሐሳብ ካላቸው ቢወረወሩልን ደስ ይለናል።
አዎ ይሄን እንዳልን ደግሞ ሬዲዮናችንን ለመስማት አንዳንድ ሰዎች በምን ላይ እናገኛለን እንዴት እናገኛለን በተለይ አሁን የባሉንም ፕሮግራም አስመልክቶ እንዴት ብናደርገው ጥሩ ነው።
ይሄን በተመለከተ የዌብሳይቱ ኃላፊ ራሱ ደውሎ ለምን እንደው ሬዲዮን ዌብሳይት በየጊዜው ማትናገሩት ብሎ የነበረ እና ዌብሳይቱን እናገራለሁ ደጋግመን ለመናገር እንሞክራለን። ዌብሳይቱ www.ethiopian የእንግሊዝኛው ኢትዮጵያ ነው የሱድን አይደለም። ከዛው በመቀጠል ሴንተር center.org ነው www.ethiopiancenter.org ነው። በሬዲዮኑን በቀጥታ ለማዳመጥ በጣም በጣም ጠቃሚ የሚሆነው ፕራክቲካል የሚሆነው ጉግል ውስጥ ገብቶ ራዲዮ ሲድቫስት ራዲዮ ሲድቬስትን ጉግል ላይ በመጻፍ ራዲዮ ሲድቬስት ይመጣል። ወዲያው ራዲዮ ሲድቬስት ኦንላይን የሚላለ እሱን ክሊክ ማድረግ ብቻ ሌላ ምንም አያስፈልግም።
በተለይ ስልክ ላይ ለመጠቀም
በጣም ቀላል። እኔ ራሴ እንደዚህ ቀላል መሆኑን አላወቅኩምና ስልክ ላይ ሞባይል ላይ ለማዳመጥ ጉግል ገብቶ ራዲዮ ሲድቬስት ብለው ቢጽፉ የራዲዮ ሲድቬስት ይመጣል። እሱን ክሊክ ስታረጊ የራዲዮ ሲድቬስት አማራጮች አሉ። ኦንላይን የሚለው በሁለተኛ ላይ ያለው ኦንላይን ነው። ራዲዮ ሲድቬስት ኦንላይንን ሲነኩ ቁልጭ ብሎ በደንብ ይሰማል የትም ሀገር ቢሆን
እና ይሄ በቀላሉ ማግኘት ይቻላል።
በጣም በቀላሉ አስቸጋሪ መስለኝ ነበር ለኔም። ይሄንን እንግዲህ ለአድማጮቻችን እንላለን። አቤት ሰው አለ ይላል ቴክኒሽያናችን። እስቲ እንዴት እንደምናዳምጥ አላውቅም። ብትከፍትልን ጥሩ ነበር ባየር ላይ። ሃሎ ሃሎ
ሃሎ
አቤት
Hey, hi. Ni här. Ja, hej.
Hallå?
Hej, son.
Samma? Ja. Aha, jag är inte normal. Okej. Hallå?
Jag är här. Hallå?
Ja, fortsätt då. Vem pratar jag
med? Okej, hej allesammans. Hej, hej. Jag heter Ossiel och jag är producent på kulturorganisationen Selam.
Okej.
Jag ringer för att hälsa er välkomna nästa torsdag den 13 augusti till kulturfestivalen.
Jag förstår. Jaha, okej. Vad är det för festival? Vilka är det som kommer? Är det gratis eller ska det betalas? Kan du berätta lite om själva festen och hur det går till och så vidare?
Absolut. Stockholms kulturfestival arrangeras av Stockholms stad varje år under en vecka i augusti. Och vi på kulturorganisationen Selam har varit med ett par gånger och samarbetat med dem. Och i år är ett sånt tillfälle när de frågade oss vad vi hade för idé att vi skulle ägna en hel kväll åt någon artist eller musik som vi tyckte om. Och då har vi valt såklart etiopiska artist. Under en hel kväll så ska vi ha etiopiska artister.
Vad trevligt!
Vi
vill ägna
den musiken och den kulturen, absolut. Så det är en stor satsning från oss som en liten organisation men också från Stockholms stad. Så det kommer bli en hel kväll. Det är gratis, det är utomhus och vi hoppas att mycket folk ska komma för att vi tror att det kommer bli en fest.
Du, vad var det du hette?
Ossiel.
Ossiel, vilka etiopiska artister är det som kommer?
Precis. Vi har programmet från klockan 7 och framåt. Och vi kommer börja med lite etiopisk musik med DJ. Men klockan 8 går våra första artister på scen. Det är Etiocolor som spelar traditionell etiopisk musik. Och de har
vad heter det så?
Etiocolor.
Etiocolor.
Etiocolor, precis. Direkt från Etiopien. De kommer med dansare, med traditionell musik. Och det är en fantastisk grupp som har släppt sin första skiva och som har fått jättefina recensioner i internationell media.
Okay.
Så vi hoppas att alla är där redan klockan 8 för att dansa med dem och ta emot deras program.
Okay.
Och sedan har vi lite, när de är klara, de håller på ungefär en timme. Sen har vi lite DJ igen medan vi förbereder på scen. Och sen har vi det stora numret med Mohamed Ahmed och Alemayehu Echete.
Wow.
Som kommer att framföra ett program tillsammans. Och det här är såklart jättekul för det här är stora ikoner.
Uh-huh.
Jag har själv sett Alemayehu och Mohamed förut. Det känns fantastiskt kul. Det är första gången som Alemayehu kommer till Sverige.
Okay.
Och Mohamed känner ni såklart till att det är en stor ikon. Så att vi ser fram emot mycket publik från Sverige och mycket publik från Etiopien i Sverige som kommer. Vi har hört att det kommer folk från andra städer också.
Mm.
Och folk är välkomna med hela familjerna. Vi hoppas att äldre kommer, att barnen kommer. Det är lite sent.
Okay.
Men barnen får vara uppe lite senare den här kvällen för det är väldigt speciellt.
Du vänta ett tag. Låt mig översätta vad du har sagt nu.
Ja.
Okej. Yezihi Salam Mibalo i Stockholm kommun በመተባበር የካልቸራል ምሽት ያዘጋጃል በየአመቱ ያዘጋጅ ነበር እንግዲህ ቃል በቃል ለመተርጎም ሞክራለሁ የማስተውሰውን በዚህ አመትም ተጠይቀው ምን አይነት ሙዚቃ ማዘጋጀት ትፈልጋላችሁ ምን አይነት ዝግጅት ሊኖራችሁ ትፈልጋላችሁ ተብሎ በኮሚኑ ሲጠየቁ እኛ ምን ፈልገው የኢትዮጵያን ሙዚቃ ማቅረብ ነው ብለዋል የምንወዳቸውን ሰዎች እናቀርባለን ብለዋል በነፃ ነው መግቢያ ምንም አይከፈልም ኢትዮጵያኖች ያገራቸውን ተወዳጅ አርቲስቶች በነፃ የሚያይበት ነው ከተሳሳትኩ እንድታረም ሞክራለሁ ግን ያስረዳኝ ወይንም የነገረኝ ኢትዮ ኮሎር ያለ መሰለኝ የሚባል አዲስ ባንድ ሴዲያቸው ነው ወይንም ሙዚቃቸው አሳተመው በቅርብ ወጥቷል ይደንሳሉ ይጫወታሉ መጣቹ ከነሱ ጋር ደንሱ ይላሉ መጀመሪያ እነሱ ይቀርባሉ ለሰዓት ላይ በዲጄ ይጀምራል ከዚያ እነሱ ይቀርባሉ ከነሱ ከጨረሱ በኋላ ስቴጁ እንደገና ይዘጋጅና መሐሙድ አህሙድና አልማየው ሸቴ ህዝቡን በነጻ ያስደስታሉ ነው ያለው ቦንኖንስታንስ ሄደ ሀር
ነው ሀር ኮሚ ነገር ሩም framför operan på det som kallas för GATT-scenen. GATT är förkortningen av Gustav Adolfs torg.
Okay,
så det är Gustav Adolfs torg framför operan och det är fri entré. Så vänligen informera till fri entré.
Vi kommer att bjuda på min tekniker håller på att förbereda Alemajosetis för den här äran. Vi ska bjuda folk på Alemajos sång nu. Jemilen Benetsano opera framför operan, eller hur?
Precis.
Ja, på opera Villavit, gate emibalo Gustav Adolf Tori, benetsano zano emidderrego, när startar den? Vilken tid?
Klockan 8 blir Etio Kollor, klockan 10 är det Mohammed och Alemajehu.
När, vilken dag?
Torsdag den 13 augusti, alltså inte nu, inte nu på torsdag utan nästa vecka.
Okej. Bemikatlo sammant Hamus 13.13, eller hur?
Yes.
Bemikatlo sammant Hamus 13.13, Gustav Adolf Tori, Etiopianoch, Etiopia wadadoch, maningyawm ye muzika afkari benetsa metto ye Etiopian tawaki artistoch Mahamudna Alemajehu Eshetén be Gustav Adolf Tori benetsa indihum adis ye Etiopia artistoch Ethio Color emibalutin indai tegabzwal de vitakassumi for den här informationen. Vi hoppas vi får höras lite senare om det här också.
Jättefint. Kanske kan höras om en vecka.
Okay.
Jag vill tacka etiopiska radion så mycket och era lyssnare. Och hoppas att vi ses torsdag den 13 augusti på den här stora festen. Vi ska dansa och sjunga tillsammans.
Vi kommer!
Jättebra med de stora stjärnorna. Tack så mycket.
Hej, hej.
Tusen tack, hej.
Hej.
ለሁላችሁም ለሬዲዮ አዘጋጆች እንደምን አላችሁ? ይሄን ዝግጅት የረፍት ጊዜያችሁን መስዋዕት አድርጋችሁ ይሄን ፕሮግራም በማስተላለፋችሁ በጣም እናመሰግናለን። አሁን አስተያየት ልሰጥ የምፈልገው በአርበኛ ፕሮፌሰር ብርሃኑ ነጋና ኦባማ ወደ ኢትዮጵያ ሂዶ ያስተላለፈው መልእክት ለመናገር ነው የመጣሁት።
ኦኬ።
ይሰማል።
ለነገሩ ጌታዬ አርስት ለመጥፈት የፈለገ ነው። በፕሮፌሰር መስፍንና በኦባማ ወይም በአርበኛ ፕሮፌሰር ብርሃኑና በኦባማ ጉዞ ሳይሆን ፕሮፌሰር መስፍን በጻፉት ጽሑፋቸው ላይ ይሄን መጽሐፍ ዴሪክማን ነው ማስታወሻ እንደሆነላቸው ያሉት ለነዚህ ነው ካሉ በኋላ እዳውን የሚከፍል ትውልድ እስኪመጣ ድረስ እግዚአብሔር እዳችሁን ይክፈላችሁ ማለታቸው ምን ማለት የሚል ነበር። ግን እርስዎ የት ከጀመሩም ደግሞ ይቀጥሉ፣ የእርስዎን ማሳብ ይቀጥሉ። ግን ለሚቀጥሉት አድማጮቻችን ማውለት የምንፈልገው ፕሮፌሰር መስፍን ምን ለማለት ፈልገው ነው የገባችሁ ካላችሁ፣ እዳውን የሚከፍል ትውልድ እስኪመጣ ድረስ እንደዚህ የኢትዮጵያ ዜጎች እግዚአብሔር እዳውን ይክፈልላቸው ያሉት ለምንድን ነው ነው? ለማንኛውም እርሶ የጀመሩትን ይቀጥሉ ከቻሉ ይሄንንም ይንኩት።
ኦኬ። እኔ ወደ መጣሁበት ያው አንድ ነው፣ ምንም የተለየ ነገር አይደለም። እኔ ልሰጥ የፈለኩት አስተያየት እኒህ አርበኛ ምንም የጎደላቸው ነገር ምንም አይነት ነገር የለም፣ ለነጻነት ነው፣ ለኢትዮጵያ ሕዝብ ነጻነት እና ለራሳቸውም ጭምር ነው።
አርበኛ የሚሏቸው ፕሮፌሰር ብርሃኑን ነው?
ብርሃኑ ነጋን ነው። እና እሳቸው የተከተሉትን ትግል መደገፍና ለኢትዮጵያ ነጻነት መደገፍ መቻል እንዳለብን ነው መናገር መፈልገው። ምክንያቱም የሰላም ታጋዮች ኢትዮጵያ ውስጥ በመርጫ ምክንያት ሁሉንም ነገር በወያኔ ምን እንደሚሰራ አጋልጠው ያሳዩበት ሁኔታ ነው የመጨረሻው። በቃ ከዚህ በኋላ ምንም አይነት በመርጫ 100% ካሸነፈ በኋላ ምንም አይነት ነገር ሊመጣ እንደማይችል ስለሚታወቅ ተጋልጦ የተቀመጠበት ነገር ስለሆነ ይሄ ነገር መደገፍ ያለበት ነገር እንደሆነ አምናለሁ ማለት ነው።
100% የ100% ነገር ሲነሳ ተማሪ ሆነን ለተማሪ 100 አይሰጥም ሲባል ትዝ ይለኛል ልጅ ሆኜ እንደው ቢበዛ 99 እንጂ 100 ከተሰጠ ያስተማሩ ምኑን ተማረው ይባል ነበር መሰለኝ። እና እነዚህ ደግሞ በብርጫ 100% አገኘን ሲባል እንደውም አንድም እንኳን የሚቃወም የለም። ዲሞክራሲ ያለበት ሀገር 28 አመት ዲሞክራሲ ያደገበት ሀገር እያሉ ያሾፋሉ። በነገራችን ላይ እዚህ 100% ጉዳይ ሲነሳ የአሜሪካኗ ራይስ የሳቀችውን ሰምተዋል?
አዎ አይቻለሁ። እና ይሄ ሁሉም የሚያሳየው እኮ የኢትዮጵያውያኑን ምን ያህል ንቀት እንዳላቸውና ኢትዮጵያውያኑ ምንም ሊያደርግ እንደማይችል የናቁበት ሁኔታ ነው የሚያሳየን። እና ግን አለ የተዳፈነ ሰዓት አለ። ያ ምንም ጊዜው ቅርብ ነው፣ ምንም ቀላል ነገር ነው። ስለዚህ ይሄ
ለምን ግን ያቺ ሴትዮ የሳቀች መስሎታል? ምን ያስቀል
የታወቀ ታቃዋለች እኮ እሷ ራሱ ታቃዋለች እኮ 100% የሌለ ነገር ነው እኮ ምንም 100% አይደለም ኢትዮጵያ ውስጥ ቀርቶ በአደጉ ሀገሮች በራሳቸው በአሜሪካ ሀገር እንኳን ከ60 ከ40 ከ50 በላይ እንኳን የለም ግን ታቃዋለች ጠያቂውም ራሱ እኮ ያደና እንትን ደጋግሞ የጠየቃት እኮ ያን እንድትናገር ነበርና ሳቅ ፈንቅሏት እንዴት እንደሳቀች ያየነው ነገር ነው እና ይሄ ምንም
እሱ የወያኔ ደጋፊ ቢሆኑ ምን ያደርጉ ነበር እሷ ስትስቅ ሲያዩ
የወያኔ ደጋፊም አልሆንም ለደጋፊዎችም
ቢሆኑ አሁን አሳምሽን ነው ቢሆኑ ኖሮና እሷ እንደዛ በ100% ባሸነፋችሁ ምን ይሉ ነበር የታባቷ እንዴት ብላለች ነበር ወይስ
ፍርድ ቤት ላይ አቅርቤ እንግዲህ ህግ ቢኖር ኖሮ ማለት ነው ህግ ቢኖር ኖሮ ይሄንን ሳቅ ለምን እንደሳቀች እና ይሄንን ቃላት ስትናገር እንደዚህ ፍርድ ቤት ላይ እገትራት ነበር ግን ህግ የለም ይሄ እኮ ህግ የለም እና እኔ ወደ ኦባማ ደሞ ሲሄድ ደሞ ከዚህ ኢትዮጵያ መሪዎች ከሱፊት ለፊት ቁጭ ብለው እንደገና ሚኒስተሮችም እዛው ሱፊት ለፊት ቁጭ ብለው የኢትዮጵያ ወታደር ማን ነው የአሜሪካ ወታደር አሜሪካ ሶማሌ ድረስ መጥቶ መዋጋት አያስፈልገው የኢትዮጵያ ወታደሮች ጀግናዎች ናቸው ጎበዞች ናቸው እና ለአሜሪካ ነጻነት የኢትዮጵያ ወታደሮች ደማቸውን እያፈሰሱ እንደዚህ የሚጫወቱበትን ቃላት መሪዎች እዛ ቁጭ ብለው ማዳመጣቸው በጣም የሚያሳፍርና በጣም የሚያዋርድ ነገር ነው ግን ቅርብ ነው ጊዜው ቅርብ ነው
ግን እነዚህ ሰዎች እንዲያደረጉት ምናልባት ለዛ ሀገር ህዝብ ወታደር ማያስቡ ከሆነስ ይሄ ሲባል ዝም ያሉት ለምን ዝም አሉ ነው የሚሉት አይደለም
ለምን ዝም አሉ በጣም የሚያሳፍረው የውርደት ውርደት ነው ይሄ የውርደት ውርደት ነው ምንድነው በደንብ መግለጽ ባልችልም ጣሊያን ሀገር ምንድነው ስለ ኢትዮጵያ የኢትዮጵያ ጀግኖች ሲዋረዱ ተነስተው በሰይፍ እንትን አዎ ለክ እንደዛ ምን ማድረግ የሚችሉ ለምሳሌ በቀላሉ የኬንያ ውስጥ ስለ ምንድነው ስለነዚህ ስለ ጌዮች ሲናገር ኦባማን ለካስቆሞ እንደ ተከራከረ ሁሉ ፕሬዝዳንት የኢትዮጵያ መሪዎችም ያንን ነገር እንዴት እንደዚህ ሊሆን ይችላል ብለው ባለማለታቸው በጣም አዝኛለሁ በጣም 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 አዝኛለሁ
እና አኛቸዋል እንዴ ምክንያቱም አንድ ሰው የሚወደው ነገር ሲነገረው ዝም ነው የሚለው የማይፈልገው ነገር ቢሰማ ይቃወማል ምናልባት እነዚህ ሰዎች የኢትዮጵያ ወታደር እዛ ለአሜሪካን ይጋደላል ሲባል ይሞታል ሊገደላል ሲባሉ ምንም ስሜት ላይሰጣቸው ይሆናል
አውቀ እሱ እኮ ስለሚደግፉት ነው ይሄ እኮ ስለሚደግፉት ነው ያኮ ነው አሁን እኔን የሚያስቆጨኝ እናንተን የሚያስቆረቁረኝ እኮ ይሄ ነው ስለሚደግፉት ጸጥ ብለዋል ሁለተኛ እነዚህ ወታደሮች በደማቸው በሚያፈሱበት ገንዘቡን እየተቀበሉ የራሳቸውን ኪስ መሙያ ነው እንጂ የኢትዮጵያ ወታደር ላንድም ለቤተሰብ የሚደርሰው ምንም አይነት ነገር የለም
ከሞት አይበቃውም እንዴ
በጣም በጣም ያሳዝናል በጣም ለኢትዮጵያ አይደለም የሚሞተው ለኢትዮጵያ አይደለም እኮ የሚሞተው
አይ በእነሱ አመለካከት ከሞተ እሱ ከሞተ ይበቃዋል እነሱ ገንዘቡን ህንጻ ያስሩበት እንደሱ ያስቡ ይሆናል ብዬ ነው
ህንጻው መሰራቱ ምንም የሚጎዳን ነገር የለም የሚዘረፈውና ወደ ሌላ ወደ ጓሮ የሚገባው ገንዘብ ነው የሚጎዳንና ህንጻ የተሰራው ነገር ምንም ችግር የለም የኢትዮጵያ ህዝብ ንብረት ነው ምንም ነገጧት የሚገኝ ነገር ነው
ጌታዬ ለማንኛውም እጅግ በጣም እናመሰግኖታለን ደፍረው በመደወለው ብዙ ጊዜ እኛ እንደዚህ በአደባባይ መናገርን እንፈራለን በጀርባ ከመውራትና ከንፈር ከመምጠጥ በስተቀር መወያየትን እንፈራለን
መፍራት የሚያስፈልግ ነገር አይመስለኝም ይሄ እኮ አሁን መጨረሻ የኢትዮጵያ ህዝብ የተናቀበትና በብዙ ነገር የተናቀበት ነገር ስለሆነ ድረስ መናገር መቻል አለብን
የተናቀ ድንጋይ ቤት ይሰራል ይላሉ ምናልባት
ያ ስለሆነ እንግዲህ መልክቴ በከሞላ ጎደል የገባችሁ ይመስለኛል ያው የአርበኞች ግንቦት ሰባትን እንደገፍ ትግሉን ዳር ለማድረስ ሁላችንም የበኩላችንን እርዳታችንን እንስጥ ብያ
ይሄ የእርሶ አመለካከት ነው
ያ
እናመሰግናለን ጌታዬ
ቴንክ ዩ በጣም አመሰግናለሁ እሺ ጤና ይስጥልኝ
ጫማ በኩያም አለው የልብሳቸው የማጠር ለጠፋን ከታቸው ትለዝናር ከላለ ጎናቸው ወለለለው ሜዳ ራያራዩማ መሆና ለማጣ ቁጥቶ ጃሪገማ ጥለው አይደፈር መገር ቁብስ ዋቤትና ግርማ ያርሳል ያሳር ሳል ቀጥራል ገበሬ አመርታል ያስገባን ሁሉም ጥራ ጥቅማኛለች ጨፍር ሙሬና ቸገሬ እንዲሁም ሰርገኛ ቡንኝና ተቁረ ካሚዮ ጀወር ሳወላ ወሰሬ ምርክር ማያ መርታ የራያው ሰው ቆራቱ ገበሬ
ልዩ የሙዚቃ ዝግጅት በስቶኮልም ከተማ
በኢትዮጵያን ዘንድ ረጅም ዘመናት በሙዚቃቸው ዝናን ያተረፉት አንጋፋ ድምጻውያን መሐሙድ አህመድና አለማየሁ ሸቴ ከፈረንሳዮቹ ከባደመስ ባንድ ጋር በመሆን እንዲሁም ኢትዮ ከለርስ የተባሉት የኢትዮጵያ የባህል ቡድን የስቶክሆልም ኩልቱር ፌስቲቫልን ምክንያት በማድረግ ሐሙስ ኦገስት 13 ቀን 2015 ዓ.ም ተመረጠ ከምሽቱ 19 ሰዓት እስከ 01 ሰዓት ድረስ በጉስታፍ አዶል ስቶሪ ወይንም ኦፕራ ሂውስ የተፈለፊት ልዩ የሙዚቃ ዝግጅታቸው ያቀርባል። ስለዚህ የኦገስት 13 ምሽታችሁ ከማህሙድ አህመድና ከአለማየሁ ሸቴ ጋር ይሁን። ቦታ ጉስታፍ አዶል ስቶሪ ኦፕራ ሂውስ የተፈለፊት ሰዓት ከ19 ሰዓት እስከ ለሊቱ 01 ሰዓት የመግቢያ ዋጋ በነጻ። አዘጋጅ ሰላም ኒኔ ከጓዳ የውና ዘንጋ ኒኔ ከጓድ የውርማ ተንሽ ኒኔ ልይሽ የውርማ ተንሽ ኒኔ ልይሽ
ናርፍዳቸዋል አድማጮች ከረፋዱ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። አርበኞች ግንቦት 7 በሰሜናዊ ሀገራችን ክፍል የሽምቅ ውጊያ በሚያደርግበት በዚህ ሰዓት ከ40 በላይ የአየር ኃይል አባላት ስራቱን ከርተው መጥፋታቸው ተነገረ። የደብረዘይት የአየር ኃይል ጠቅላይ መምሪያ በወታደራዊ ስራ መደብ የሚያገለግሉትን ጨምሮ 14 ቴክኒሽያኖችና ለጊዜው በቁጥር ያልተገለጹ አብራሪዎች ባለፈው አንድ ወር በስራ ገበታቸው አልተገኙም። በዋና ማዘዣ ጣቢያና በዘመቻ መምሪያ የአየር ኃይል ባልደረቦች የገቡበት እንዳልታወቀ መረጃው ጨምሮ ሲያስረዳ 14ቱ ቴክኒሽያኖች በትራንስፖርትና ስኳድሮ ሄሊኮፕተሮች በሱ 27 በአንቶኖቭ 12 ላይ የሚሰሩ እንደሆኑም ለማወቅ ተችሏል። በዚህ ወር ውስጥ ከ40 በላይ ሰራተኞችና ባለሙያዎች ስራቱን ከርተው መሰወራቸው በመንግስት በኩል በጥብቅና ሚስጥራዊ በሆነ ትዛዝ እንዲታደኑ እንቅስቃሴ ተጀመረ ሲሆን አብዛኞቹ ከሀገር የወጡ በመሆናቸው እስካሁን የተያዘ እንደሌለ በደረሰው መረጃ ተመልክቷል። የከዱት የአየር ኃይል ባለሙያዎች ተቃዋሚዎችን ሳይቀላቀሉ እንደማይቀሩ ምንጮች ገለጹ ሲሆን በአንድ ወር ይህን ያህል ባለሙያ መክዳቱ ለአየር ኃይሉ ኪሳራ እንደሚሆን ይነገራል። ከ1997 ምርጫ ወዲህ ከ30 በላይ አብራሪዎች ስራቱን ከርተው የተለያዩ ሀገራት የኮበለሉ ሲሆን ባለፈው M353 የአየር ኃይል ከፍተኛ ባለሙያዎች መሰወራቸው ይታወቃል። ይህ በእንዲህ እንዳለ ለስራቱ ቅርበት ያላቸው ባለሀብቶች እየተገደሉ ነው ተባለ። የመለስ ዜናዊ ቅርብ ሰው የሆነና ከአዜብ መስፍን ጋር በአየር ንግድ እጅና ጓንት ሆኖ ይሰራ የነበረው ሀጎስ ወለገሬማ የተባለው ቱጃር ማንነታቸው ባልታወቁ ሰዎች መገደላቸውን የተለያዩ ድረገጾች ዘግበዋል። ሀጎስ ወለገሪማ የህወሓት ታጋይ የነበረ ህወሓት በዘመኑ ከፈጠራቸውና የናጠጡ ቱጃሮች መካከል አንዱና ዋነኛው ሲሆን ሐምሌ 13 2007 ዓ.ም ከምሽቱ 4 ሰዓት ከ45 ላይ አዲስ አበባ ኮድ 2 ሰሌዳ ቁጥር 03220 የሆነች ውሃ ሰማያዊ ላንድ ክሩዘር መኪና በማሽከርከር ላይ እንዳለ አዲስ አበባ መስቀል ፍላወር አካባቢ መገደሉን ድረገጹ አትቷል። ሀጎስ ወለገሪማ ከሳሙራና ከሌሎች የህወሓት ጀነራሎች ጋር ጥብቅ የሆነ ቁርኝት ያለው የንግድ ድርጅቶቻቸውን እንቅስቃሴ የሚያቀላጥፍ እንደነበር ተገልጿል። በተጨማሪም ከትግራይ ወደ ሳንጃ በመሄድ በከፍተኛ ንግድና የእርሻ ልማት የተሰማራ አማራ የተባለ የህወሓት ባለሀብት በአካባቢው ሚሊሻዎች በጥይት ተደብድቦ መገደሉን ዜናው አክሎ ገልጿል። በሌላ ዜና አቶ አንዳርጋቸው የአገሪቱን ልማትና የጎበኙ እንዲሁም መጻፍ እየጻፉ ነው ሲሉ የውጭ ጉዳይ ሚኒስትሩ ቴድሮስ አድሃኖም የተናገሩት ብዙዎችን ያስገረመ ነው። አቶ አንዳርጋቸው ከታፈኑ ጀምሮ በሰው እንዳይጎበኙ ያደረገው ሁለት ጊዜ ብቻ በእንግሊዝ ዲፕሎማት እንዲጎበኙ የተፈቀደላቸው አቶ አንዳርጋቸው ላፕቶፕ ተሰጥቷቸው መጻፍ እየጻፉ ነው ማለታቸው ክፉኛ እንዳሳዘናቸው በተለይ ቤተሰቦቻቸው ገልጸዋል። የት እንደታሰረ ሳናቅ ጠበቃ ሳይኖረው ወዳጅ ሳይጎበኛው መጻፍ እየጻፈ ነው ማለት የቀልቀልድ ነው ብለዋል። ከዚሁ ጋር በተያያዘ ሰሞኑን ከቴሌቪዥን ስክሪን የጠፉት አቶ በረከት ስምኦን አቶ አንዳርጋቸው እየጻፉት ነው የተባለው መጽሐፍ ቀን ከሌት እየጻፉት መሆናቸው መረጃዎች አመልክተዋል። እንደ መረጃዎች ከሆነ አቶ በረከት ከስራ ጫና ብዛት ሁሉ በፕሬዝዳንት ኦባማ ጉብኝት ወቅት አለመታየታቸው ታውቋል። ይህንኑ መጽሐፍ አቶ በረከት በተቻላቸው አቶ አንዳርጋቸው የጻፉት ለማስመሰል ከፍተኛ ጥረት እያደረጉ ሲሆን ከሳቸው ላፕቶፕ የተገኙ ፎቶዎችና ጽሁፎችን በማስገባት የአቶ አንዳርጋቸው ለማስመሰል ከፍተኛ ጥረት እያደረጉ መሆናቸውን መረጃዎች ጨምረው ገልጸዋል። ፕሬዚዳንት ባራክ ኦባማ ከአቶ ኃይለማርያም ደሳለኝ ጋር ባደረጉት ውይይት በውጭ ሀገር በተለይም በአሜሪካ የተቀመጠ ተቃዋሚ ድርጅት በሽብርተኝነት እንዲፈረጅ የቀረበውን ጥያቄ ሳይቀበሉት ቀርተዋል። አቶ ኃይለማርያም ሽብርተኝነትን በመዋጋት እንዲሁም ሰራዊታችንን በጸጥታ አስከባሪነት ስም ለመላክ የማንችልበት ደረጃ ላይ እየደረስን ነው የሚል ማብራሪያ ያቀረቡ ሲሆን ለዚህ የሰጡ ምክንያት በኤርትራ በኩል የሚነሱ ታጣቂ ኃይሎች የፈጠሩትን ተጽዕኖ ለመቋቋም ሰራዊታችንን ለማውጣት ስለምንገደድ ነው የሚል ነው። ፕሬዚዳንቱ የአቶ ኃይለማርያምን ማስፈራሪያና ማንገራገሪያ ባለመቀበል በተቃራኒው የአገር ቤት ተቃዋሚዎች ሌሎች አማራጮችን እንዲመርጡ የሚገደዱት በሀገር ውስጥ ያለው ስርዓት ሁሉን አቀፍ ባለመሆኑ ነው ያሉ ሲሆን ስርዓቱ አስፈላጊውን የዲሞክራሲ ለውጥ ካላደረገ በስተቀር ዘላቂ የሆነ እድገትና ልማት ማምጣት አይቻልም ብለዋል። የጋዜጠኞችን መታሰር እንዲሁም ያለፈው ምርጫ በማንሳት አገዛዙን አጥብቀው መንቀፍ ሲጀምሩ አቶ ኃይለማርያም ጥያቄያቸውን ወደ ጎን ትተው የቀረበውን ትችት መቀበላቸው ተገልጿል። በሌላ በኩል ባራክ ኦባማ የአፍሪካ መሪዎች መገሰጻቸው በአዎንታዊ ጎኑ እንደሚያዩ መድረክ አስታውቋል። በአፍሪካ ህብረት ዋና ጽህፈት ቤት በኔልሰን ማንዴላ መሰብሰቢያ አዳራሽ ለተሰበሰቡ ከ2500 እስከ 3000 ለሚገመቱ ተሰብሳቢዎች ኦባማ ባሰሙት ንግግር ጥቂት የአፍሪካ ሀገሮች በቅርቡ ተስፋ ሰጪ የሆነ ዲሞክራሲያዊ ምርጫና የሰላማዊ ስልጣን ሽግግር ያካሄዱ ቢሆንም አንዳንድ የአፍሪካ ሀገሮች መሪዎች ራሳቸው ከህገ መንግስት በላይ በመቁጠር ከህግ ውጭ በስልጣን ላይ መቆየትና በሀገሮቻቸው ሰላማዊ ስልጣን ሽግግር እንዳይኖር እንቅፋት በመሆን ህግና የህዝቡን መብት በመጣስ ላይ እንደሚገኙ ገልጸው እነዚህ መሪዎች ከዚህ አይነቱ ጸረ ዲሞክራሲያዊ ተግባር ሊታቀቡ ይገባቸዋል ብለዋል። ፕሬዚዳንት ኦባማ ዲሞክራሲ በየወቅቱ ምርጫዎችን በማካሄድ ብቻ የህዝቡን ነጻ ተሳትፎ በማረጋገጥ ድምጹንም በማክበር የስልጣን ባለቤትነቱን በትክክል ተግባራዊ በማድረግ ውል ሊሆን እንደሚገባ በአጽንኦት ገልጸዋል። የኢትዮጵያን ሁኔታ አስመልክተው ሲናገሩም እንደ አውሮፓውያን አቆጣጠር በ2015-2017 ዓ.ም በኢትዮጵያ የተካሄደው ምርጫ ያለ ብጥብጥ መጠናቀቁ ቢያስደስታቸውም በሀገሪቱ በተቃዋሚ ፓርቲዎች አባላትና በጋዜጠኞች ላይ እየተፈጸሙ ያሉ እስራቶችና ወከባዎች እንዲሁም የነጻ የሲቪክ ማህበራት እንዳይኖሩ የሚፈጸሙ ጫናዎችና አፈናዎች እንደሚያሳስቧቸው፣ የእነዚህ ችግሮች መፍትሄ ማግኘትም ለዲሞክራሲያዊ ስርዓት ግንባታ ወሳኝ ስለሆኑ በአስቸኳይ እንዲፈቱ ከኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ባደረጉት ውይይት መናገራቸውና ጠቅላይ ሚኒስትሩም ለወደፊቱ ተገቢ ማስተካከያዎች እንደሚያደርጉ እንደገለጹላቸው አስረድተዋል። የአፍሪካ መሪዎች የስልጣን ገደብ ሊኖራቸው እንደሚገባ፣ አፍሪካውያን እንደሌሎች አህጉሮች ህዝብ እኩል የሚያደርጓቸው ዓለም አቀፍ መብቶቻቸው ሊከበሩላቸው እንደሚገባ፣ መብቶቻቸው ሲጣሱ ሁሉም ዓለማት መጮህ እንዳለበት በንግግራቸው አስምረውበታል። በኢኮኖሚና በማህበራዊ ዘርፎች አፍሪካ በአሁኑ ወቅት እድገት እያሳየች መሆኗን የገለጹት ፕሬዚዳንት ኦባማ በሀገሪቷ የተንሰራፋ የሚገኘው ሙስና ግን ለእድገቷ ካንሰር ወይም ነቀርሳ ስለሆነ መወገድ እንዳለበት አጽንኦት ሰጥተው ተናግረዋል። ኢንጂነር ይልቃል ጌትነት በፕሬዝዳንት ኦባማ የራት ግብዣ ላይ ሳይገኙ ቀርተዋል። ኦባማ ኢህአዴግን በዲሞክራሲያዊ ምርጫ የተመረጠ ነው ማለታቸው ኢትዮጵያ ዲሞክራሲ ግንባታ ላይ ውሃ የሚቸልስ ነው፣ ኢህአዴግ የጠራው የቅንጦት ግብዣ ላይ መገኘት የህዝቡን ሰቆቃ እንደ መርሳት እቆጥረዋለሁ ብለዋል። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት መንግስቱ ለፕሬዝዳንት ኦባማ ያዘጋጀው ራት ግብዣ ባለፈው ሐምሌ 22 ሰባት ዓመተ ምህረት ምሽት አንድ ሰዓት ላይ በቤተ መንግስት ውስጥ በተደረገው ግብዣ ላይ ነው ያልተገኙት። የራት ግብዣ ላይ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥሪ ተደረገላቸው ኢንጂነር ይልቃል አሸባሪ አድርጎ የሚቆጥረን ኢህአዴግ ፕሬዝዳንት ባራክ ኦባማ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥሪ ተደረገላቸው ኢንጂነር ይልቃል አሸባሪ አድርጎ የሚቆጥረን ኢህአዴግ ፕሬዝዳንት ባራክ ኦባማ ሲመጡ በዲሞክራሲያዊ መንገድ የተመረጠ ለማስመሰልና እውቅና ለማግኘት ያደረገው በመሆኑ አልገኝም ብለዋል። ኢንጂነር ይልቃል አክለውም የኢትዮጵያ ህዝብ ጭቆናና ስቃይ ውስጥ ባለበት በአሁኑ ወቅት ኢህአዴግ የጠራው የቅንጦት ግብዣ ላይ መገኘት ህዝቡን ሰቆቃ እንደ መርሳት እቆጥራለሁ ብለዋል። የፖለቲካ ፓርቲ አመራሮች የእምነት ክህደት ቃላቸውን ሰጡ። የታሰርኩት የመተማ መሬት ለሱዳን መሸጡን በመናገሬ ነው ይላል አቶ አግባው ሰጠኝ። በእነ መቶ አለቃ ጌታቸው መኮንን የክስ መዝገብ በሽብርተኝነት የተከሰሱት 16 የፖለቲካ አመራሮች ሐምሌ 17 2007 ዓ.ም የእምነት ክህደት ቃላቸውን ሰጥተዋል። አመራሮቹ ሐምሌ 2007 ዓ.ም በጠበቆቻቸው በኩል የክስ መቃወሚያና የዋስትና ጥያቄ አቅርበው ሐምሌ 13 2007 ዓ.ም አቃቤ ሕግ ለጥያቄው መቃወሚያ እንዲያሰማ ቀጠሮ ተሰጥቶት ተቃውሞ ሳያቀርብ ቀርቷል። በመሆኑም የተከሳሾቹ ጠበቆችና ደንበኞች በሽብር ወንጀል ያልተሳተፉ በመሆናቸው በሽብር ወንጀል መከሰሳቸው ትክክል አለመሆኑን ቢቻል ክሱ ተዘግቶ እንዲሰናበቱ ይባያውን እንኳን የዋስትና መብታቸው ተጠብቆላቸው በውጭ ሆነው እንዲከራከሩ ያቀረቡትን ጥያቄ መሰረት አድርጎ ብይን እንዲሰጥላቸው ፍርድ ቤቱን ጠይቀው ተቀጥሮ ነበር። ይሁንና ሐምሌ 17 2007 ዓ.ም ተመረተ በልደታ ፍርድ ቤት 14ኛ ምድብ ችሎት በዋለ ችሎት ፍርድ ቤቱ በመረጃ የሚረጋገጥ ይሆናል በሚል ጠበቆች ያቀረቡትን መቃወሚያ ውድቅ አድርጓል። ፍርድ ቤቱ የክስ መቃወሚያውን ውድቅ ካደረገ በኋላ የእምነት ክህደት ቃላቸውን ሊሰጡ በተጠየቀው መሰረት 16ቱ አመራሮች የተከሰሱበትን ወንጀል አልፈጸምንም ሲሉ የእምነት ክህደት ቃላቸውን ሰጥተዋል። ከተከሳሾቹ መካከለ የሰማያዊ ፓርቲ አመራር አቶ አግባው ሰጠኝ የታሰርኩት የመተማ መሬት ለሱዳን መሸጡን በመናገሬ ነው። ትናንትም መሬቱን መሸጡን ስናገር ቆይቻለሁ። ወደፊትም እናገራለሁ። የተከሰስኩት በመሬቱ ጉዳይ ነው እንጂ አሁን የተከሰስኩበትን ወንጀል ፈጽሜ አይደለም ሲል የእምነት ክህደት ቃላቸውን ሰጥተዋል። በደብረ ዘይት በሺ የሚቆጠሩ ሰዎች ተፈናቀሉ። የከተማው ባለስልጣናት ሰሞኑን በቀበሌ 01 በድንገት በጀመሩት የቤት ማፍረስ እንቅስቃሴ በሺዎች የሚቆጠሩ ዜጎች ቤት አልባ ሆነዋል። ከፍተኛ ቁጥር ያለው የኦሮሚያ ፖሊስ በአካባቢው ሰፍሮ እያንዳንዱን እንቅስቃሴ ከመቆጣጠር አልፎ ህጻናትና ወጣቶችን እየደበደቡ አፍሰው ማሰራቸውን የዓይን እማኞች ገልጸዋል። ብዙዎች በእለቱ በጣለው ዝናብ የቤት እቃዎቻቸው ሲበላሹ ቤታችን ለምን ይፈርሳል ብለው የጠየቁ ዜጎች መድረክና ሰማያዊ ፓርቲ ስሩላቸው የሚል መልስ እንደተሰጣቸው ከስፍራው የመጣ ዜና ያመለክታል። በመጨረሻም የጊኒ ወርም በሽታ በኢትዮጵያ እየተስፋፋ መሆኑ ተገለጸ። በሰው ልጅ ታሪክ ውስጥ ከመድረ ገጽ ጠፍቶ የነበረው የጊኒ ወርም በሽታ እንደ አዲስ ማንሰራራት መጀመሩን በአዲስ አበባ ሀገር አቀፍ የጤና ጉባኤ ላይ ተገለጸ። ዶክተር ዳዲ ጂማ በኢትዮጵያ በሽታው በደቡብ ክልልና በጋምቤላ በፍጥነት በሰዎች ላይ መታየት መጀመሩን የጤና ባለሙያዎችን መረጃ ዋቢ በማድረግ ወቅታዊን ሪፖርት ከጥናታቸው ጋር አዛምደው አቅርበዋል። በጥቅምት 2011 የመከረው የዓለም የጤና ጉባኤ ጊኒ ወርም ላይ ጠንክረው በመስራት ከሀገራቸው ያስወጡ ብርቱ ሀገራት ሲል ለዓለም ካበሰራቸው ሀገራት መካከል ኤርትራ፣ ብሩንዲ፣ ቶጎና ቡርኪና ፋሶ ይገኙበታል። 192 ሀገራት ከጊኒ ወርም ነጻ የሚል ሰርተፍኬት ሲሰጣቸው ኢትዮጵያ ግን ሰርተፍኬቱን አላገኘችም። ድህነትና የንጹህ መጠጥ ውሃ እጥረት ለበሽታው መስፋፋት ከፍተኛ አስተዋጽኦ እንደሚያደርጉ ተነግሯል። የሳምንቱ ዜና በዚሁ አበቃ።
Allah, what are you doing? ያ ወንደር ለፈለጉት ወንደር ለፈለጉት ለፈለጉት
ተናስተልኝ አርማጮቻችን እንደምሰነበታችሁ ይሄ ከዚህም ከዚያም የተሰኘው በሁድ የሬዲዮ ክፍለ ጊዜ የሚቀርብ ክፍለ ጊዜ ነው። በዚህ ክፍለ ጊዜ በአለም ዙሪያ የተፈጸሙ አስደናቂ ታሪኮች፣ የሳይንስ ምርምሮች ውጤቶች፣ ከስነ ልቦና ዓለም ወዘተርፈ ለአድማጭ ይጥማሉ የምንለውን እናሰማለን። የዚህ ክፍለ ጊዜ አዘጋጅ ዮሴፍ አለሙ ነኝ። ለዛሬ ያለን ከዚህም ከዚያም ክፍለ ጊዜ ከዚህ ቀጥሎ ይቀርባል። ከዚህም ከዚያም ከጥቂት ዓመታት በፊት በመኪና ኢንዱስትሪ በደረሰው ቀውስ የአሜሪካ ፎርድ ካምፓኒ የኢኮኖሚ ቀውሱን ከሌላው የአሜሪካ ኢንዱስትሪዎች መቋቋም እንደቻለ ተሰምቷል። እንደ ሌላዎቹ የመኪና ማምረቻዎች ኢንዱስትሪዎች ፎርድም የራሱ የሞተር ማሻሻያና ምርምር አለው። በቅርብ ጊዜ የፎርድ ካምፓኒ ከቲማቲምና ከሌሎች ቆሻሻ ነገሮች ፋይበር ሰርቶ ለማውጣት እቅድ እንዳለው ይነገራል። ከቲማቲምና ከሌሎች የሚጣሉ ቆሻሻ ነገሮች ተሰርቶ ይወጣል የሚባልለት ቆሳቁስ የኤሌክትሪክ ሽቦዎችን በውስጡ ለማያዝ እንደሚጠቅም ነው። የሚፈሱት ፈስ አይነት በውስጡ ያለውን የህመም አይነት ወይስ ጤናውን ለማጋለጥ ይረዳል? እንደ አውስትራሊያ ተመራማሪዎች በሆድ ውስጥ ባሉት አንጀቶች ውስጥ የተከማቸው የጋዝ አይነት ጤናማ መሆን ወይም አለመሆን ያጋልጣል። በሆድ ውስጥ ያሉት አንጀቶች 10,000 ባክቴሪያዎች ወይም ረቂቅ ህዋሳት በውስጣቸው ተሸካሚ ናቸው። ባንድ ሰው ሰውነት 360 የረቂቅ ህዋሳት ጂኖች አሉ። ሻርክ በመባል የሚታወቀው አደገኛ የአሳ አይነት ጥርሶቹን በየጊዜው ተለዋዋጭ እንደሚሆኑ አውቀናል። ከሻርክ መንጋጋ ጋር በጣም ተጣብቀው የማይገኙ ጥርሶች በአዲስ ይተካሉ። አንድ ጎልማሳ ሻርክ አሳ በህይወት ዘመኑ 50,000 ያህል ስለታማ ጥርሶች ይኖሩታል። በየአመቱ ከሰሃራ በረሃ በማዕድንን በጨውና በሌሎች ለእጽዋት አስፈላጊ የሆኑ ንጥረ ነገሮች ያዘላሽዋ በንፋስ ኃይል አትላንቲክ ውቅያኖስን በማቋረጥ ለአማዞን ደን እንደሚደርስ ተመራማሪዎች ገልጸዋል። በየአመቱ 20 ሚሊዮን ቶን አሸዋ በንፋስ ኃይል አትላንቲክ ውቅያኖስን አቋርጦ ላቲን አሜሪካ ይደርሳል። በሁለተኛው ዓለም ጦርነት በሂትለር መሪነት የጀርመንና የአርያን ዘር የበላይነት ለማድረግ ትልቅ ጥረት ተደርጓል። ከጀርመንና ዚዎች የሂትለር ቀኝ እጅ ከነበሩት አንዱ በክፈኝነቱ ከመታወቀው ጆሴፍ መንገሌ ነበር። ጆሴፍ መንገሌ በፖላንድ በክራኮቭ ከተማ ደቡብ ምስራቅ 60 ኪሎ ሜትር በሚገኘው ኦሽዊትስ በተባለው ካምፕ በህይወት ያሉ ሙከራ የተደረገባቸው አይሁዳን ላይ ያደረገው ግፍ በዓለም ታሪክ የሚዘነጋ አይደለም። የዮሴፍ መንገሌ ዋና ዓላማ ከሌሎች ናዚ መሪዎች በዓለም አንድ ነው፣ የአርያን ዘር በማንኛውም ዘርፍ የበላይ ማድረግ ነበር። ስለዚህም ጆሴፍ መንገሌ ሴቶች መንታ መንታ እንዲወልዱ ሙከራ እንዳደረገ ተነግሯል። በተረገ ሙከራም ብዙ አይሁዳውያን ለሙከራ ተደርገዋል፣ ህይወታቸውን ማጥተዋል። ዛሬ በዓለማችን 73 ሚሊዮን መንትያዎች ይገኛሉ። በየአመቱ በአሜሪካ በኦሃዮ የመንትያዎች መገናኛ ቀን ይከበራል። ናይጄሪያ በዓለማችን ብዙ መንትያዎች የሚወለዱበት አፍሪካዊት ሀገር ናት። ጆሴፍ መንገሌ በህይወቱ ቢኖር በናይጄሪያዎች ላይ አርመናዊ እርምጃ ይወስድ ነበር ብዬ ገምታለሁ። በአለማችን በመንደር ላይ ከመሽከረከሩት ውድ መኪናዎች አንዱ በ1939 ዓመተ ምህረት የተሰራው አንድ ፋንተም ኮርስ ኤር በመባል የሚታወቀው አሜሪካዊ መኪና ነው። ይህ መኪና 85 ሚሊዮን የስዊድሽ ክሮነር ወይም ወደ አሜሪካ ዶላር ሲመነዘር 9.8 ሚሊዮን የአሜሪካ ዶላር ያወጣል። ዳውራፓና ቆጣጣ ህዳር 2907 ዓ.ም በለንደን ኢንግላንድ ተወልዶ ዳውራፓና ቆጣጣ ግንቦት 25997 ዓ.ም በቨርሊ ሂልስ በካሊፎርኒያ አሜሪካ የሞተ ሲድኒ ጊላሮፍ በአለም ስካሁን በጸጉር አስተካካይነቱ ተደናቂነትን ያተረፈ ነው። ሲድኒ ጊላሮፍ ከሩሲያዊ አይሁድ ቤተሰብ በለንደን ኢንግላንድ ቢወለድም ከቤተሰቦቹ ጋር በመሆን ወደ ካናዳ ቢሄድም አብዛኛውን ህይወቱን ያሳልፈው በአሜሪካ ሎስ አንጀለስ ከተማ በጸጉር አስተካካይነት ነበር። በሜትሮ ጎልድዊን ማየር ፊልም ካምፓኒ ተቀጣሪ በመሆን ከ1964 ዓ.ም እስከ 1977 ዓ.ም እንደ አውሮፓውያን አቆጣጠር ላይ ለ36 ዓመታት አገልግሏል። ኤምጂኤም የተመሰረተው በ1924 ዓ.ም ነው። ሲድኒ ግላሮፍ የታወቁ የፊልም ተዋናይ ሴቶችን ግሬስ ኬሊ፣ ጆአን ክራፎርድ፣ ማርሊን ሞንሮ፣ ጁዲ ጋርላንድ፣ ግሬታ ጋርቦ፣ ኤልሳቤት ቴይለር የመሳሰሉትን ቆነጃጅት ተዋናያን ጸጉር ልዩ ውበት በመስጠት ዝናን አትርፏል። ሲድኒ ግላሮፍ መቀሱን በመያዝ ጸጉር ሲያስተካክል ፍጥነቱን ለተመለከተው መታሃት የሚሰራ ነበር ይላሉ አድናቂዎቹ። ሲድኒ በአሜሪካ በተዘጋጀ 2000 ፊልሞች ለተሳተፉ ተዋናያን ጸጉር እንዳስተካከለ ይነገራል። ለጸጉር ልዩ ውበት ይሰጥ ነበር ይባላል። ሌላው ሰዎችን ገጽታ በማስዋብ አብሮት ይሰራ የነበረው ዊሊያም ታትል ነበር። ሲድኒ ግላሮፍ በሕይወት ዘመኑ ሁለት ነገሮችን ምስጢር ለማድረግ ሙከራው አልተሳካለትም፣ ይሁዳዊነቱንና ከወንዶች ጋር ግብረ ሥጋ መፈጸሙን ነው። አድማጮቻችን ለዛሬ እንበረን ከዚህም ከዚያም ዝላይ ፈጽማል። በሌላ ጊዜ በሌላ ዝግጅት እስከምንገናኝ መልካም ከኢትዮጵያ ድምጽ ጋር ነው የምሰናበታችሁ። ዮሴፍ ነኝ። መልካም ቆይታ። አራሶት አራሶት ይሉኛል የማተማመለ ጃርማጅ ወልመረት ያውም የኛውራ ያውም የኛንታ
Chakra dara
ሃሎ
አቤት
ጠና ይስጥልኝ ጌታዬ
ጠና ይስጥልኝ ጠና ይስጥልኝ አቶ አህመድ
እንግዲህ በመግቢያ ላይ
ሬዲዮ እንደምን አላችሁ
ጠና ይስጥልኝ ጠና ይስጥልኝ በመግቢያችን ላይ የተናገርነውን ለያሉትን ሐሳብ ሊያካፍሉን መሰለኝ እንግዲህ ግልጽ ለማድረግ ፕሮፌሰር ወይም የኔታ ወይም ጋሽ መስፍን ሁሉም የተለያየ ስም ነው የሚሰጣቸው የሚወደድ ልጅ ብዙ ስም አለ ይባላል መሰለኝና ምንድነው ያሉት በዚህ በአዲሱ መጽሐፋቸው ላይ ይሄን መጽሐፍ ለጀግኖቹ የኢትዮጵያ አርበኞች ለናብዲሳጋ ለነዘራይ ደረስ ለነሲልቪያ ፓንክረስት ለነትዛዝ አክሊሉ ሀብቶል ይሁንልኝ ካሉ በኋላ የነዚህን ጀግኖች ዳ የሚከፍል አዲስ ትውልድ እስከሚመጣ ድረስ የነዚህን ስራ አድናቂ ነኝ እግዚአብሔር ብድራቸውን ይክፈል ይላሉ። አሁንኛ ማወቅ የፈለግነው ፕሮፌሰር ምን ለማለት ፈልገው ነው የነዚህን ጀግኖች ዳ የሚከፍል ትውልድ እስኪመጣ ድረስ ማለታቸው ምን ሊሉን ፈልገው ነው ነው
በጣም ትልቅ መልእክት አለው አቶ አህመድ እኔ እስከሚገባይ ድረስ ያው እንደሚታወቀው ነው ፕሮፌሰር መስፍን ምልህ ትልቅ የኢትዮጵያ ፈላስፋችን ናቸው አስተማሪያችን ናቸውና እዚህ ላይ እኛ በተለይ ኢትዮጵያውያን በደንብ አድርገን ማወቅ የሚገባን ነገር ያው ፕሮፌሰር እንደተከሰቱት በሳቸው ባሉት ተነስቼ ብዙ የህብረተሰብ ሳይንሶችን በተለይ ለለውጥ የሚታገሉ አራት ክፍሎች አሏቸው የሚገርመው ሰው ምክንያቶች አራት ምክንያቶች አሉ ሰዎች አገርን ለመለወጥ ይሆን ወይም የግል ጉዳያቸው ለመለወጥ የሚጠቀሙባቸው አንዱ የሚገርመው የፖለቲካ ፍላጎት ነው ወይም የስልጣን ሌላው የኢኮኖሚ ነው በኢኮኖሚ ለመበልጸግ የሚደረግ ትግል አለ ሌላው ደግሞ የሃይማኖት የበላይነት ለማምጣት የሚደረግም ትግል አለ ሶስት ናቸው አሁን የተከስኩልህ ሌላውና ትልቁ እዳን ለመክፈል የሚደረግ አራተኛው ማለት ነው እዳን ለመክፈል ማለት ምን ማለት ነው ለራስ ለግል ጥቅም ሳይሆን ለትውልድ ለሀገር ሊተርፍ የሚችል ትግል ማድረግ እዳን መክፈል ለትውልድህ ለሀገርህ ከዛም ማልፈህ ለሌላው የዓለም ህብረተሰብ መክፈል ያለብህ የሰው ልጅ በትክክል መሄድ ያለበትን መንገድ እንዲሄድ የሰው ልጅ በትክክል ማደግ ባለበት አቅጣጫ እንዲያድግ ሳታዳላ ለከሌ ለዛ ለኔ ሳትል በትክክል የምትታገለው ትግል እዳን መክፈል እና አራት ናቸው እንደነገሩ ፕሮፌሰር ይሄንን ነው የሚሉት አሁን የኢትዮጵያን ትግል አብዛኛው ስታየው ወይ ፖለቲካ ስልጣን ለመያዝ ነው ወይ የኢኮኖሚ ብልጽግና ለማግኘት ነው አለም ደግሞ ምናልባት በሃይማኖትም አካባቢ ያለ ነው ያንን ትተን ኢትዮጵያችንን አገራችንን ህዝባችንን በትክክለኛው መንገድ በእኩልነት መንገድ ለመምራት እዳ አለብን እኛ ጀግኖቻችን የታገሉት ለስልጣንም ለሀብትም ለሌላም ነገር አልነበረም ለሀገር ለትውልድ ነው ያ እዳ አለብን ያን እዳ እንክፈል ያን እዳ የሚከፍል ትውልድ አሁን ኢትዮጵያ ያስፈልጋታል ለኔ የበላይነት ይያለ አንዱ አንዱን የሚያጠፋበት ሳይሆን ለሁላችንም አትራፊ የምንሆንበት በነገራችን ላይ እዚህ ጋር ኢትዮጵያ ውስጥ አሸናፊም ተሸናፊም የለም ባለፉት 40 አመታት የተደረገው ጦርነት የስበርስ ጦርነት ደግሞ አሸናፊም ተሸናፊም የለም በሁለቱም ሳይድ የሚሞተው የሚያልቀው የሚጎዳው የሚወድመው ንብረት ያንድ ሀገር ንብረት ነው የሚሞቱት ያንድ ሀገር ልጆች ናቸው ለምን እዳ ለመክፈል የሚታገል ስለሌለ ማለት ነው እና ፕሮፌሰር ያሉ ትልቅ የፍልስፍና ትርጉም አለው ትክክል ነው እጣውን መክፈል የሚችል ጠንካራ ትውልድ ያስፈልገናል ባሁን እኔ የማይል ስግብግብ ያልሆነ ራዕይ ያለው አንድ ታሪክ በህይወቱ ሰርቶ ማለፍ የሚችል ትውልድ ያስፈልገናል ነው የፕሮፌሰር ትንተና እኔ እንደው የሚገባኝ እንደዚህ ሰውየውንም ስለማጣቸው ውስጣቸው እንይገባኝ በዛ መንገድ ነው ማለት ጥያቄያችሁ በጣም ጥሩ ጥያቄ ነው ብዙ ውይይትም ሊደረግበት የሚገባ ጥያቄ ነው ብየነው ማምነው
ምኞታቸው ነው የገለጹት ነው የምትለኝ የሚመኙትን እዳም ይከፍል
ነው እኔ አንተ ነው ምለው ፕሮፌሰር መስን በጣም ስለምወደው ስለማከብረው አንተ ነው ምለውና እንደው ይቅርታ ታረግልኛለህ ምኞቱ ለኢትዮጵያ ያለው ምኞት ሁሉ ጊዜ ያቃጥለዋል ያ ምኞት ተግባራዊ የሚሆነው ደግሞ እንዳልከው ቀደም አንተም እንዳልከው እሳቸው እሱም እንዳለው እዳውን የሚከፍል ትውልድ
እስኪመጣ
በንጹህ በቅንነት በልበ ሙሉነት ለሀገሬ ለህዝቤ ለወገኔ ብሎ የሚታገል ትውልድ የሚሰራ ትውልድ ሲመጣ ነው እና ምኞቱን የገለጸው ልክ ነው በዛ መንገድ
ፕሮፌሰር መስፍን እንግዲህ ብዙ ቀደም እንዳልኩት መግቢያ ላይ የሚወደድ ሰው ብዙ ስም አለው ነው ምናምን የሚባል አባባል አለ
ነው ነው አዎ
የኔታ መስፍን ሲሏቸው ያለው ጋሽ መስፍን ነው የሚሏቸው ብዙዎቹ የሳቸው የሚያውቋቸው ሰዎች እንደኛ አይነቱ ደግሞ በሩቅ በፍራት ፕሮፌሰር ነው የምንለው ፕሮፌሰር እንደውም እዚህ ሀገር የመጡ ጊዜ አንድ ስዊድናዊ ሌክቸር የስዊድን ሶሻል ዴሞክራቶች ጋብዘዋቸው እዚህ ሀገር መጥተው ነበር ሌክቸር እንዲያደርጉ እና ይሄ ስዊድናዊ የዚህ ስዊድኖች የሶሻል ዴሞክራቲክ እንትን ነው ባለስልጣን ነው እና አዳመጠና ምን አለኝ አህመድ እኔ አንድ አዲስ አይዶል አግኝቻለሁ በህይወቴ አለኝ ምን ማለት ነው ስለው ማን ነው ስለው ፕሮፍስ ነው ማለት ፕሮፌሰርም አላለም ፕሮፍስ
ያ ፕሮፍ ነው ይሉታው አጣጥር ፕሮፍ ይላቸዋል ይላል
ፕሮፍ አዲሱ አይዶሌ ናቸው ኢዶሌ ናቸው አለኝ ምን ለምን ብዬ ብጠይቀው የሚናገሩት በሙሉ የረቀቀ በጣም ምርምር የሚያስፈልገውና ቁም ነገር ነው አደነኳቸው ምንም እንትን የማን ነው የጋበዙኝ ሰዎች ቅር ሊላቸው ይችላል እንትላል አስቀይም ይችላል ምናምን ሳይሉ ትክክል የመሰላቸውን በማስረጃ የሚያቀርቡ ናቸውና የኔ አዲሱ ኢዶሌ ፕሮፍ ናቸው አለኝ ትዝ ይለኛል ማለት ነው ይሄን ማለት
እውነት ነው
እምታቀው ታሪክ አለ ስለሳቸው በነገራችን ላይ አንድ ሞክሬ ነበር
በፕሮፌሰር ወነ ፕሮፌሰር እንዳልከው በጣም ብዙ ነው ማቀው ምናልባት እንደው በዚህ ስለሰው ምልህ በጣም ትልቅ እቅድም ካልኳቸው ለእዳውን ለመክፈል ከመታገሉ ግለሰቦች አንዱ ፕሮፌሰር መስፍን ነው
ግን የሚያሳዝነኝ ምን መሰለህ
ለኢኮኖሚ አይደለም ወይም ለሌላ አይደለም ምንም ያንዱንነት በሌላው ላይ በግድ ለመጫን አይደለም እሱ የሰው ልጅ እኩልነት ይኖረው ይገባል ብሎ ሪሊ በጣም ሰባዊ የሆነ ይሄ ምንድነው ፈረንጆቹ የቫልዩ የሚሉት ወይም ምንድነው በጣም በራሱ የሚተማመን
በጣም
ማንኛውም የሰው ልጅ እኩል መሆን አለበት ብሎ የሚያምን ጠንካራ የማይፈራ ፈጽሞ
በጣም አይፈራ
ምን እንዳልከው በይሉኝታ በምናምን በይሉኝታ የሚታጠር ሰው ምን መሰለ እኮ ወይ ለኢኮኖሚ ወይ ለፖለቲካ ስልጣን ወይም ደግሞ ለሌላ ነገር የሚታገል ሰው
ይቀርብኛል የሆነ ነገር ብሎ ስለሚፈራ
ምንም ይሉኝታ የሚልባል ነገር አይገዛው
ትክክል
እውነት ነው የሚናገረው
ትክክል እኔ የምለው አስተምረው
ፕሮፌሰር ታም እንደዛ ነው እኔ የኢትዮጵያ ወጣቶች መጻፎቻቸው ማንበብ አለባቸው እንደው በተቻለ መጠን ተሽቀዳድመው ከፕሮፌሰር ብዙ ነገር መማር አለባቸው ይሄንም ማምነው
አስተምረው ያውቃል
እኔ ብዙም እንዳነብ ብዙ ነገርም እንዳቅ ተረዱኝ ኢትዮጵያ ምሁራን መካከል ምናልባት የመጀመሪያው ሰው ነው ፕሮፌሰር መስፍንና እምልህ እንደው ብዙ ነገር አለ ስለ ፕሮፌሰር መስፍን የምትለው ግን መልስ በዚህ ጫጫ ሰዓት
አይቻልም
ብዙ ስንቱን ተናግረህ ተዘርቀዋል
የጂኦግራፊ
ነው ፕሮፌሰር መስፍን እውቀቱ ዓለም አቀፍ እውቀቱ ስለ ኢትዮጵያ ያለው ቅንነቱ ከምትገልጸው በላይ ነው ማለት እኔ እንጃ ምን ማለት እንዳለብኝ በጣም ነው ይከብደው አንዳንድ ጊዜ መግለጽ ያቀታል
አበረ አስተምረው ያውቃሉ
በአጋጣሚ አላስተማረኝም። ግን እንዲሁ በኢትዮጵያ ሰብአዊ መብቶች ጉባኤ የሚባል አንድ
እሳቸው መሰረቱት
ነበረው፣ የዛ ቸርማን ነበረ። ወደዚህ ወደ ከ17-18 ዓመት በፊት ማለት ነው።
ትክክል።
ጊዜው በጣም ይሮጣል።
እኔ
በጣም እንገናኝ ነበረ። እኔ አገር ቤት ስራ ላይ በነበርኩበት ጊዜ በዚህ በሰብአዊ መብት ጉዳዮች ላይ በመኖች ላይ እየተገናኘን በጣም ዲስከስ እናደርግ ነበረ፣ እንወያይ ነበረ እንጂ ክላስ እሱ አይ ቲንክ ቆየ ይመስለኛል እኮ ጥሮታ ከወጣ።
ትክክል። እሳቸው እንግዲህ የጂኦግራፊ ሜጀር ናቸው እስከሚገባኝ ድረስ። የእሳቸውን ቀለም ወይም ትምህርት ያገኘሁት የሰባተኛ ክፍል ተማሪ ነኝ ባልሳሳት፣ የጂኦግራፊ መጽሐፍን የጻፉት እሳቸው ነበሩ። ይሄ ትዝ ይለኛል፣ ስታላክታይት ስታላግማይት ምናምን የሚሉ ነገሮች ያለበት መጽሐፍ ነበር። የእሳቸው ነው መጽሐፉ፣ በሱ ነው እሳቸውን እንግዲህ በልጅነት የማውቃቸው። ለማንኛውም አቶ አበረ የሐሳብን ስላከፈልከን ከፍ ያለ ምስጋናችን እናቀርብልሃለን። ወደፊትም እንግዲህ እንደዚህ ጠቃሚ የሆኑ አስተያየቶችን በሬዲዮ ጊዜ ሲኖራችሁ ኢትዮጵያኖች እንድታካፍሉና እንድንወያይበት አውቀን እንድናሳውቅ እንድናደርጉ እንላለን። እናመሰግናለን። ጌታ የጤና ይስጥልኝ።
በጣም አመሰግናለሁ። እኔም እንደው ባልተጠበቀ በጠዋቱ ስለ ፕሮፌሰር መስፍን በጣም ተዘጋጅተህ ካልሆነ ይከብዳል። በጣም ነው የማመሰግነው። ልክ ነህ። የመጀመሪያ ዲግሩ ባይዘው የፍልስፍና ነው የፕሮፌሰር መስፍን። በኋላ ላይ ነው ወደ ማስተርስ ነው በጣም ከፍ እያለ ሲሄድ ወደ ጂኦግራፊ ሊቀየሩት። እሱም በምክር ነው። በወቅቱ ጂኦግራፈር አልነበራትም ኢትዮጵያ። እንደው እግረ መንገድ ይንዛው ይህንን ብዬ ልለፍዬ ነው እንጂ የመጀመሪያው እንትኑ ፍልስፍና ነው፣ ፊሎሶፊ ነው የመጀመሪያው ጥናት እንትኑ የመጀመሪያ ዲግሪው። ይህንንም እንደው አድማጮች ምናልባት
ቢያውቁት ጥሩ ነው፣
የሚጠቅም ከሆነ ብዬ ነው። በጣም አመሰግናለሁ አቶ አህመድ።
እኛም እናመሰግናለን። አቤት
አቤት። እኔም ቅድም በመግቢያችሁ ላይ ተጀመራችሁት ውይይት ላይ አስተያየት ለመስጠት ነው ከተፈቀደ ከተሰማሁኝ።
ይሰማል። አጠር አድርገው ይቀጥሉ።
ግድ የለም አጭር ነው። እኔ እንደገባኝ ፕሮፌሰር መስፍን አነጋገር በዚህ ትውልድ ላይ ምን ያህል ቅሬታ እንደተሰማቸው ለመናገር ነው እንጂ አሁን ቅድም በተናገረው አድማጣችንና በአንተ በተስማማችሁበት ፍላጎት ሳይሆን በጉዳዩ ምን ያህል እንደ ቅር እንዳላቸው ነው። በዚህ ትውልድ ይሄ ትውልድ ኃላፊነቱን በሀገር ጉዳይ ምንም እንዳልተወጣ በግል ጉዳይና በራሱ ጥቅምና ስደትን በማስተማር ብቻ ላይ የቆመ እንደሆነ አንድም ሰው በሀገር ጉዳይ እንዳላገኙ ነው የሚታየኝ። እኚህ ሰው እድሜ ልካቸውን በአካልም የሚያውቋቸው ጀግኖች ነበሩ። ለሀገራቸው የሚሞቱ በውጭም ሆነ በሀገር ውስጥም ብዙ እውቀት አላቸው። በአሁኑ ትውልድ ግን ፈልገው ሊያገኙ አልቻሉም። መሪ ልናመጣ አልቻለም። ለሀገሩ ለሚሞት ሰው ለሀገሩ ፊት ለፊት የሚጋፈጥ ሰው ሊያገኙ አልቻሉም። የተገኙትንም አናመሰግንም፣ የተገኙትንም ክብር አንሰጥም። እንዳሁን ስም ሰጠን ካለማዋረድና ካለማንቋሸሽ በስተቀረ በግል ጉዳያችን ተይዘን የሚኖር ጄኔሬሽን ነው።
ኦኬ
ስለዚህ ያን ክሬታቸው ለመግለጽ እንሰኛል አባባላቸው
ኦኬ አሁን አሁን እርሶ ሲናገሩ ጀግና ወይም ላገሩ ሚሞት ሚታገል ለውነት የቆመ አላገኘንም ብናገኝም አናመሰግንም አናዘንቅም አናከብርም አሉ። ለምንድን ነው ይሄን ማናደርገው?
ይሄን ማናደርገው አህመድ ከባህላችን የተነሳ አንድ ሰው ጥሩ ነገር ሲያረግልህ እግዚአብሔር ይስጥልኝ እንኳን እንላለን በባህላችን። ይሄ እንግዲህ ከባህላችን ሲሆን ነው። በእኛ ሀገር ብዙ ጀግኖች ነበሩ አሉ። ግን የሚመጡ ስለአንድ ሰው ያልን እንደዛ ያደረገን ምክንያት ይሄ ተፈጠረው ይቅርታ ይሄ ተፈጠረው በአገራችን የተፈጠረው የኤጎ ጸባይ ጀግኖቻችንን ለሚክብር ልንሰጠው ልናመሰግናቸው አልቻልንም። በዚህ ምክንያት ማንንም ጥሩ ሰው ጥሩ መሪ ልንፈጥር አልቻልንም። 25 አመት ሙሉ እንንጫጫለን ጥሩ መሪ ልናገኝ አልቻልንም። ምክንያቱም በግል ጉዳያችን ብቻ ነው የምንሰለፈው። የአንድ ሰው ብቅ ቢልም ስም እንሰጠዋለን እናዋረደዋለን። ሄደን ቤተሰቡን ሁሉ እናዋረዳለን እንሳደባለን። ይሄ ምክንያት ታሪክ ነው።
ለምንድን ነው ጥያቄ ለምንድን ነው ይሄን የምናረጋው? አንድ ጀግና ሴት ወይም ወንድ ሲመጣ ጀግና ስል ጦረኛ ብቻ ሳይሆን ለህዝብ የሚያስብ ጥሩ የሚያስብ ሲመጣ እርሶ እንዳሉት እናዋርዳለን እንጂ ክብር አንሰጥም አሉ። ለምንድን ነው ይሄን የምናደርገው? ለምን?
አይ ቲንክ ይሄ ከባድ ጥያቄ ነው አህመድ። ይሄ ሳይኮሎጂ ጉዳይ። አንደኛ በደርግ ዘመን ጥሩ የኢሃፓ ወጣቶቹ እንደዛ ሲረቁ ሰው ልጅ ሲገደል ህዝቡ አንድ ላይ አልተፈም ከተሸማቆ ነው ኖሮ። ይሄም አንድ ምክንያት አለ። ምክንያቱም ያ ሁሉ ወጣት ሲረግ አንድ ህዝብ አይዞ አይዟችሁ ብሎ የሚደግፈውና የሚያግዘው ሲመኖር ሲገባው ከዛ ይባስ መጣ። ያ ህዝብ እነኚህ ሰዎች እነኚህ ያሁኑ እነኚህ አረመኔና ግዘኛ ካዲ ሰዎች ስልጣን ሊወጡ የቻላቸው ያሳላቸው በህዝቡ ተደግላይ በደግላይ ባለቀ ጥያሜና ቅሬታ የተነሳ ብቻ ነው። ናምን የሰዎች ቦታቸው በኢትዮጵያን መሪነት ቦታ ሊይዙ ይችላሉ እንጂ የትኛው ጀግንነት ኖራቸው አይደለም። ከዛ የባሰ አሁን ደግሞ ይመጣ። ስለዚህ ለሀገሩ ይሞት ለሀገሩ የሚሰለፍ ምንም ቦታ የማይሰጠው ከሆነ ማን ይሞታል አለ ስደት ተስተቀር ይሄ ነው የሆነው። እና ይሄ ጥያቄ በጣም ሰፊ ነው። አንድ ናሽናል ቴራፒ አስፈልጓል።
ኦኬ ለነገሩ ሰሞኑን የሆነ ፊልም መለከት ነበር የኢትዮጵያ ፊልም ሰባተኛው ሰው ነው መሰለኝ የሚለው ብዙም አላየሁትም አጭር ነው እንትና ትንሽ ፖርቱን ፓርቶን ነው ያየሁት። እና ምንድነው የሚለው አንድ ኢትዮጵያዊ ለስራ ለትምርት ሄዶ ነው መሰለኝ ለስራ ለትምርት ውጭ ሀገር ሄዶ ተመልሶ ሲመጣ ቤተ ዘመዱ አገሩ ሁሉ ይላቀሳል አዘን ይደርሳሉ። እናትየው ጋር ልጅሽ ለምን መጣ ብለው ነጠላ ዘግዝቀው አዘን ይመጣሉ። ቤተሰቡ በሙሉ ጥምድ ያደርገዋል። እና እዛ ፊልም ላይ እንዴት ትመጣለህ? ምን ልትሆን ነው የምትመጣው? ሰው መጥፋት በሚገባበት ቦታ መስሪያ ቤት ሁሉ ይሰድቡታል አለቆች ሁሉ እንዴት አገር እዚህ አገር ትመጣለህ ምናምን ይሉታል። እና እዛ ላይ ያየሁት ምንድነው ሰርቆ የበላ ሰርቆ የከበረ የሚከበርባት አገር ነች ይላል ፊልሙ ላይ። ይሄን ታምንበታለህ ይመስላል?
ትክክል ያን እኮ ነው አህመድ። አንተ ለሀገር ስትከራከር ይሄ ትክክል እውነትን እውነትነት ስትናገር በካሃዲነት የቆመው ደግሞ ከአንተ በላይ ሆኖ አንተኑ ሲያስረስ ሲገል ስታይ እንዴት ነው ነገሩ? ተቃራኒ ሆነ። የኢትዮጵያ ዘንድ እንደዚህ አይነት ባህል አልነበረ። አሁን ይሄ የመጣው ባህል እንደዚህ ውሸታም እንዲሆን ለሃይማኖቱ እንዳይቆም ለእምነቱ እንዳይቆም ለሀገሩ እንዳይናገር ተደረገ። ይሄን የመጣው ከያይዘ የመጣው እንዳልኩ 50 አመት ሁሉ ሲረገጥ የነበረ አሁን የባሰ ድግድግ ጭልማው ሲገብቷል። እንደዚህ አይነት ህዝብ ለመመለስ ቅድም እንዳልኩ ቅድም የጠየቀኝ ጥያቄ ትልቅ የከባድ ጥያቄ ነው። ስለዚህ ያንን ለመመለስ አትሊስት እሳቸው አነጋገር ይሄ ጄኔሬሽን ኃላፊነቱን አልተወጣም ይሄን ሊያገኙ አልቻሉም። የተገኙትንም አሁን የሚሞቱ አሉ። እዚህ እዛ ጎጃም የተገደለው የሰማያዊ ፓርቲ ወጣት ለምሳሌ ቅድምነት ክልል ሁሉ ስንት የታሰረ የተገደለ አለ። እርግጥ ግን እነሱን እንኳን ለስምንት ቀን ተይታይተ ነው እንጂ ፊት ለፊት ቆመን እንኳን የእነሱን መብት እንኳን ለማስከበር በውጭም ሆነ በሀገር ውስጥም የሚሰለፍላቸው አልተገኘም።
ስለዚህ ማለት የምንችለው አልተገኘም ለእውነት የቆመ ወጣት የዚህ ጄኔሬሽን አልተገኘም ሳይሆን ያሉትንም የሚወጡትንም እኛ ሌሎቹ አልረዳናቸውም አልተባበርናቸውም ማለቱ አይቀልም።
አዎ ትክክል እሱ ማለት ይችላል ልክ ነው አዎ
በጣም ጥሩ
ትክክል
በጣም ጥሩ ጌታዬ እጅግ በጣም እናመሰግናለን መልካም ቀን
አዎ ለእናንተም በጣም ጥሩ እንደዚህ አይነት ውይይት መፍጠሩ ለእናንተ ሬዲዮ ጣቢያም ሆነ ለሰዎች አስተያየት መደማመጥ በጣም ቆንጆ ነው አመሰግናለሁ በጣም ቆንጆ ፕሮግራም ነው ዛሬው
ጤና ይስጥልኝ
በመከታተል ላይ ያላችሁት አድማጮች ከዚህ ከስዊድን ስቶኮልም የተላለፈው የኢትዮጵያ ድምጽ ሬዲዮ ነው። አሁን ሃና አንድ ጥሪ ለጽሑፍ ታቀርባለች ወደዛው እናልፋለን።
በድጋሚ እንደምን አረፈዳችሁ አድማጮቻችን። አሁን ወደ አጭር ወደ ያስኩ ጽሑፍ አቀርብላችኋለሁ። ርዕሱ ፍቅር እንዳማረበት እንዲዘልቅ የሚያደርጉ ነገሮች ይላል። ጽሑፉን ያገኘነው ከነጋሽ አበበ ከጻፈው ጽሑፍ ላይ ነው። የትዳር ተፈጥሮ ያካሄድ አልጋ ባልጋ እንዳልሆነ ይታወቃል። የፍቅር ግንኙነት ጀምር የነበረው ፍቅር በሂደት እየቀነሰ የነበረው እንዳልነበረ ሲሆን ሊሆን ይችላል። በመሰረቱ ካልታረመ ካልተቆተቆተ በጥቅሉ አስፈላጊውን ክብካቤ ካልተደረገለት ዝም ብሎ ማበቡና መልካም ፍሬ ማፍራቱን የሚቀጥል ነገር አይደለም። ያልተሰራበት ግንኙነት ጣፋንጣው ደስታ አልባ መሆኑ ነው። ሌላው ቀርቶ እጅግ በጣም ጥሩ የሚባሉ ለብዙዎቹ ምሳሌ ሆነው የሚቀርቡት ዳሮች እንኳን ፍጻሜያቸው የማታ የማታ መራራቅ አልፎ ተርፎም መለያየት ሊሆን ይችላል። ትዳር ህይወት ፈተና ሲጀምር የነበረው ፍቅር እንዳማረበት እንዲጸልቅ ማድረግ ነው። ምንም እንኳን ፍቅር ለመመስረት ሁለት ሰዎች አስፈላጊ ቢሆኑም እንዲጸናና በይበልጥ አስደሳች እንዲሆን በማድረግ ግን በአንድ ሰው በቂ ሊሆን ይችላል። ኃላፊነትን አስቀድሞ መውሰድ ይጠይቃል። የፉክክር ቤት ሳይዘጋ ነው የሚያድረው እንደሚባለው ክፍቱን የተተወ ቤት ውስጥ ብዙ ነገር ገፍቶ ይወጣል። ብዙ ነገር እንዳልነበረም ይሆናል። ያለ መጠበቅ ያልቻልነውን ያህል ላለማድረግ ጥረት ማድረግ፣ አስፈላጊ የሚሆኑ ብዙ ምክንያቶችን ውጤት ላይ ትኩረት ማድረግ ጥሩ ነው። ዋናው ነገር ከእርሱ ወይንም ደግሞ ከእሷ መምጣቱ ሳይሆን ዙሮ ዙሮ የሁለቱ የፍቅር ግንኙነት ጣፋጭና ጽኑ መሆኑ ነው። ፍቅራችን የሚጸናበት ይበልጥ የፈካና የደመቀ ዘመናትን ያሻገረ መሆኑን የሚችለው ያለመጠበቅ ኃላፊነትን መውሰድ ነው። መሰረት ስትችሉ ነው። ምንም ተባለ ምንም አንድ ሰው ሁሉ ጊዜ ኃላፊነቱን መወጣት መጀመር አለበት። በራሱ ሲንቀሳቀስና ለውጥ የሚችል ምንም ነገር የለም። የትዳር ግንኙነቶች ሊሆኑ ደግሞ ለማደስ ጥረት ካልተደረገ ወደ መፍረስ ሊያቀና ይችላል። ቀጥሎ በትዳር ህጎች ላይ አንዳንድ የተባሉ ነገሮችን እንወስዳለን። አንዳንድ ነጥቦችን እንወስዳለን። ስሜትን የሚያነቃቁ ነገሮችን ማድረግ፣ ትችቶችን መቀነስ፣ አድማጭ መሆን፣ ራሳችን ላይ ትኩረት አለማድረግ፣ ይቅርታ መጠየቅ፣ ይቅርታ ካልጠየቃችሁ ምቹ አጋጣሚ መጠየቅ ቅርታ ለመጠየቅ ዘወትር ፈላጊዎች አለመሆን ሁለቱም መስዋዕትነት ማድረግ በመጠኑ በሚስጥራዊ መሆን የሚሉትን አንዳንድ ነገሮች በትዳራችን ላይ መጠበቅና ለፍቅር የሚያሸንፍ ልብ መስጠት ነው። አርማጆቻችን ጽሁፉ ሄን ይመስል ነበር። ለቀጣይ ሳምንት የተለያዩ ጽሁፎችን ይዘን እንቀርባለን። መልካም ጊዜ።
ሙዚቃ ዝግጅት በስቶኮልም ከተማ በኢትዮጵያን ዘንድ ለረጅም ዘመናት በሙዚቃቸው ዝናን ያተረፉት አንጋፋ ድምጻውያን መሐሙድ አህመድና አለማየሁ ሸቴ ከፈረንሳዮቹ ተባደ መስፋንድ ጋር በመሆን እንዲሁም ኢትዮ ከለርስ የተባሉት የኢትዮጵያ የባህል ቡድን የስቶኮልም ኩልቱር ፌስቲቫልን ምክንያት በማድረግ ሐሙስ ኦገስት 13 ቀን 2015 ዓ.ም ተመረጠ። ከምሽቱ 19 ሰዓት እስከ 01 ሰዓት ድረስ በጉስታፍ አዶል ስቶሪ ወይንም ኦፕራ ሂውሴት ፊት ለፊት ልዩ የሙዚቃ ዝግጅታቸውን ያቀርባሉ። ስለዚህ የኦገስት 13 ምሽታችሁ ከማህሙድ አህመድና ከአለማየሁ ሸቴ ጋር ይሁን። ቦታ ጉስታፍ አዶል ስቶሪ ኦፕራ ሂውሴት ፊት ለፊት ሰዓት ከ19 ሰዓት እስከ ሌሊቱ 01 ሰዓት። የመግቢያ ዋጋ በነጻ። አዘጋጅ ሰላም።
የዛሬው ፕሮግራማችን ሊጠናቀቅ አንድ 5-6 ደቂቃዎች ይቀሩናል። ከዚያ ቀደም ብሎ አንድ አድማጫችን ደውለው የሰራነውን ስተት ማረሚያ ብሎ ይነገሩናል። ስተቱም የሚቀጥለው በኦገስት 13 ሐሙስ ኦገስት 13 የሚደረገውን ዝግጅት በተመለከተ 13 ሰዓት ብለናል። 13 ማለታችን ነው፣ ቀኑን ማለታችን ነውና ኦገስት 13 መሆኑን በድጋሚ ከይቅርታ ጋር እንጠቅሳለን እንገልጻለን። ሐሙስ ኦገስት 13 ይሄ በነጻ ማህሙድ አህሙድና ኢትዮ ከለር የተባሉት የኢትዮጵያ አርቲስቶች የሚያሳዩት ዝግጅት በተለምዶ ጋት ወይም ደግሞ ጉስታቭ አዶልፍ ስቶሪ ኦፔራው ፊት ለፊት በነጻ የሚታይ መሆኑን በድጋሚ እንገልጻለን። እንግዲህ ኢትዮጵያኖች እንደዚህ አይነቱን አጋጣሚ በአንድ ላይ ሆኖ በመገናኘት ማክበሩ፣ መዝናናቱ፣ መጫወቱ ጥሩ ነው እንላለን። እንግዲህ ሁላችንም እዛው እንገናኝ። ሀና የጀመርሽውን አሳጠርሽብን።
እንግዲህ በተከታታይ ሳምንቶች ቀጣይ ጽሁፎቹ ድምጽሁፍ ይዤ ቀርባለሁ።
በጣም ጥሩ። እንግዲህ የዛሬው ፕሮግራማችን ከማለቁ በፊት አንዳንድ ማስታወቂያዎችም አሉን ይመስለኛል። ሌላው ግን የኢትዮጵያ ድምፅ ሬዲዮ 20ኛ ዓመቱን እንዲከሆነ እንትኑ ራሱ እየጠፋ ነው፣ 20ኛ ዓመቱን እንደሆነ የሚከበረው በሮግስፌድ ነው። እንግዲህ ከአመራሩ እንደደረሰኝ ከሆነ ሮግስፌድ ሰፕቴምበር 12 ከጠዋቱ 3 ሰዓት እኔ በኢትዮጵያ በአገሬ አቆጣጠር ነው የምቆጥረው 9 ማለት ነው። ዝግጅቱ ይጀምርና ያ እንግዲህ እንግዳ የምንቀበለው ከ17 ይመስለኛል ምሳሳት ጀምሮ ነው፣ ግን ያው የሚሰራው ከ3 ጀምሮ ስለሆነ ነው አዳራሹ የሚያዘው። ሌሊቱን በሙሉ እስከ እሁድ 5 ሰዓት በፈረንጆቹ ወይንም በእኛ ከሌሊቱ 11 ሰዓት ነው። አዎ ድረስ ያው እንግዲህ አብረን እንዝናናበታለን ማለት ነው። ይሄንን በተመለከተ የኢትዮጵያ ድምጽ ሬዲዮን 20ኛ ዓመት ዝግጅት በተመለከተ በርግጥ አላቀውም እና 20ኛ ዓመት ነው ብለው አልማጮች ይቅርታ እንደሚያደርጉልኝ ባለሙሉ ተስፋ ነኝ። ስራ አስኪያጁም ይሄን ነገር ተከታትሎ እንደሚያስተካክሉ እርግጠኛ ነኝ። በተመለከተ ወደፊት ሰፋ ያለ ማብራሪያ ይዘን መጣለን። አድማጮቻችንም የዚህን ሬዲዮ መኖር ከነስተቱ ከነምኑ የሚመኙት በሚችሉት መንገድ እንዲረዱን ስለምንፈልግ ለዚህም ደግሞ ተባባሪነታችሁን ካሁን ጀምሮ እንደምታሳዩን ባለሙሉ ተስፋ ነን። በሚቀጥለው ሳምንት ሰፋ ያለ መግለጫ ይዘን እንቀርባለን አይደለም? እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል።
አብራችሁን ቆዩ።
ታላቅ ሀገራዊ ጥሪ ላለፉት ጥቂት ዓመታት በወታደራዊና በአቅም ግንባታ ዝግጅት ውስጥ የነበረው የአርበኞች ግንቦት 7 ንቅናቄ በኢትዮጵያ ሕዝብ ላይ በኃይል ተፈናጥቶ የሚገኘው ዘረኛውና አምባገነኑ የህወሓትን አገዛዝ ለማስወገድ ወታደራዊ እርምጃ በይፋ ጀምሯል። ይህም በ90 ሚሊዮን የኢትዮጵያ ሕዝብ እንደ ብስራት እየታየ ነው። ይሁንና ትግሉ በአስተማማኝ መልክ ለመቀጠልና ዳር ለማድረስ የመላው ሀገር ወዳድ ኢትዮጵያውያን ድጋፍ ይሻል። አርበኞቻችን ከአውሮፓ፣ ከአሜሪካ፣ ከአውስትራሊያ፣ ከአፍሪካና ከኢትዮጵያ በመሰባሰብ የደማጋ የከፈሉ በሚገኙበት በዚህ ሰዓት እኛ በውጭ ሀገር የምንኖር ኢትዮጵያውያንም የትግሉ አጋር መሆናችንን የምናሳይበት ጊዜ አሁን ነው። ንቅናቄያችንም እርሶ ትግሉን የሚደግፉበትን ሁኔታዎችን አመቻችቷል። ስለዚህ በዚህ መሰረት የተለያዩ ደረጃ ያላቸውን ኩፖን በመሸጥ ላይ ይገኛል። አንደኛ ደረጃ $500 ሁለተኛ ደረጃ $250 ሶስተኛ ደረጃ $100 ዋጋ ያላቸውን ኩፖኖች የቀረቡ ሲሆን እርሶም የበኩሎን እንዲያደርጉ ጥሪ ቀርቦልዎታል። ኩፖኖችን ለመግዛት የሚከተሉትን ስልክ ቁጥሮች ይጠቀሙ። 073-618-3501 ወይንም 076-021-5108 ይደውሉ። የአርበኞች ግንቦት ሰባት ንቅናቄ በስዊድን
አድማጮች የዛሬ ለተሰንበት ፕሮግራማችን በዚህ ተጠናቋል። በቀጣይ ሳምንት እስከምንገናኝ መልካም ሳምንት።